የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደውን የዘወትር ያክብሮት ሰላምታችንን ያስቀደም በቅድሚያ ለኢትዮጵያን የእስልምና እምነት ተከታዮች በሙሉ በስዊድን የኢትዮጵያ አንድነት ሬዲዮ በዛሬው ዕለት እየተከበረ ላለው የ14ኛ ዓመት 41ኛው የኢድ አልፈጢር በዓል ምክንያት በማድረግ እንኳን አደረሳችሁ እንላለን። በተቀደሰው የሮመዳን ወር የፈጸማችሁትን ጾምና ስግደት አላህ እንደተቀበላችሁ በማመን በድጋሚ ኢድ ሙባረክ እንላለን። የአማራ ወጣት ዩኒቨርሲቲ ተማሪዎች በጽንፈኛ አረመኔያዊ ቡድን ከታገቱ 173ኛ ቀናቶችን አስቆጥረዋል። የ173 ቀናቶች አፈና የመከራና የሰቆቃ ጊዜ መሆኑን ማንኛውም ፍጡር ይረዳዋል። የኢትዮጵያ አንድነት ሬዲዮ ለነዚህ ወጣቶች ድምጽ በመሆን እየተፈጸመባቸው ያለውን ግፍና በደል ለዓለም ህብረተሰብ ያሳወቀ መሆኑን ይገልጻል። ሌሎችም ከጥላቻ ከጠባብነት ከዘረኝነትና ከቂም በቀል የጸዱ ከታገቱት የአማራ ወጣቶች ጎን በመቆም ድምጻቸውን እንዲያሰሙ ጥሪያችንን እናስተጋባለን። በአገራችን የሚታየው ወቅታዊ የፖለቲካ ሁኔታ እንደሚያስገነዝበን አማራው የጸረ አማራ ቡድኖች የኢላማ ተኩስ መለማመጃ፣ የጥቃት መፈጸሚያ፣ የዘር ማጥፋት ዘመቻ ሰለባ፣ በትርክት ፕሮፓጋንዳ የቂም በቀልና ጥላቻ መበቀያ መሆኑ በገሃድ እየታየ ነው። የተከፈተበትን የዘር ጥቃትና ጭፍጨፋ ለዓለም አቀፍ ህብረተሰብ ማሳወቅ፣ ለህልውናውም ከቆሙ ኃይሎች ጋር በመቆም የተከፈተበትን የዘር ጥቃትና ጭፍጨፋ ማስቆም የሁሉም ፍጡር የሰብአዊ መብት ግዴታ መሆኑን ለማስገንዘብ እንወዳለን። ወደ ዕለቱ ስርጭታችን ስንመለስ ደግሞ በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመከተልም አንድ ግጥም ይደመጣል። ከዚያም ከጽሑፍ ተባባሪያችን የተላከልንን አንድ ጽሑፍ እናስደምጣለን። የጽሑፉም ርዕስ የአባትየው ለገሰ ቦንድ ለህዋት መርከብ እንደገዛው ሁሉ የጆሮ ጦቢ ልጁ ፈንድም ለኦነግ ባቡር እንደሚገዛ ይጠበቃል ይላል። በመጨረሻም አንድ ሰፋ ያለ ቃለ ምልልስ ይኖረናል። የዛሬው ስርጭታችን እንደተለመደው በ30 ደቂቃዎች ያህል እንደሚራዘም ከወዲሁ እየገለጽ አድማጮቻችን የስርጭታችን ሙሉ ጊዜ ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ይለያል 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 كمصحف مهدر عندمن سنبتاچو بمالت يتلمد سلامتاچنن بتوتنا ناقربالن بزي بشتم يزي كفله غزي عند افتا لاچاوتاچو بميل رئيس سر بالبروفيسور جيتاچو هايلي عند ايتوبيا قطاطر ب 2000 عمته مهرت بكولفيل مينيسوتا سلتصاف مصحف يتسطى حجر استايت إذن اللاتشوه كربنال عندافتا لاتشاو تاتشوه بقل هيوتي تدرسونا تاقاتمون ببروفسر كتاتشو هايلي كوليج فيل مينيسوتا هلتشي أمت مرات تصاف استايت تنقصو تامرات بروفسر كتاتشو هايلي الاي بتتكسو ارست بصافوت تا اندكس متوقو مغار سوس متو هيا سبات تغز يازلتش عجر مصحف دراسيو انبابين بمازناناتنا بماجعوت تاهم بتمل لابتنا بمايسلتش يازعصاف سلت قوم نغار يتمل لابت صوف بچا سايحون يسون لجي تنكاري هدل يمورال يسنى لبوناوي يسنى مقبار يتاريكنا هايمانوت يزت هنديهم يتوبيان بحلنا هكبابياوي يزوتا يمتاساي بطروهن يتاي تكنو عبارج صحوف لانبابي بهولتشي عمت امرت يمجمريا التم مقرباتشو يتوسال دراسيو دراسيو يبيتسبوچاچون هنيتانا يزوتا يادغوبتن اكبابي گصتانا هيدت يتمرتنا يگابچا اگاتامي ياديسابا يونيفرسيتي لمداچون بكايرو گبز بتيوبينگن جيرمن استوكولمنا بتلاياگيو اكباابيوچ سويدن باسرائيل وزتا بسرا بتمرت بغوبنيت بمرمرنا بمساسلو گصتاوچ يقوگيباچون ياسلفواچون هنيتاوچ ياگاتمواچون نگروچنا تزتاوچ ووب بهونو اگلالص بمستاوس انبابين ياچاوتوتال بتچماريم دراسيو مسرتاوي تمرتاچو تيولوجينا فلسفنا سلوهنم ስለ ኢትዮጵያ ቤተክርስቲያን ቀኖናና ስርዓት ብዙ የማናውቃቸው ጉዳዮች ያመለክቱናል። በአንድ ወቅት በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ተዩኒቨርሲቲ መምህርነታቸው ለቀው የቤተ ክህነት አስተዳዳሪ እንዲሆኑ መሾማቸው እንዴት እንዳስደነገጣቸውና ስራውንም ለማከናወን እጅግ የሚከብዳቸው መሆኑን ለወቅቱ ጠቅላይ ሚኒስትር ለጸሐፊ ትእዛዝ አክሊሉ ሀብተወልድ ገልጸው ጠቅላይ ሚኒስትሩም ለስራው ብቁ ያልሆኑበትን ያገላለጽ ዘይቤ በጥሞና ተተመለከቱና ታደመጡ በኋላ ስቀው ያሹመት ቀርቶላቸው ወደ ነባር ስራቸው እንደተመለሱ ተመዘገቧት ተዝታ ተመጽሐፋ ውስጥ ተሚገኙ የቁም ነገር አዘል ወግ አንዷ ገጽታ ናት። ያባትና እናታቸውን ፍቅር የቶቻቸውን አጋርነትና ታታሪነት የባለቤታቸውን ፍቅራዊ ምሳሌነት በመጽሐፉ ውስጥ በጥሩ መልኩ ቀርበዋል። የጓደኞቻቸው ያብሩ አደጎቻቸውና በየወቅቱና በየሁኔታው ስላጋጠሟቸውና ስላገኙቸው ሰዎች በመጠን በመጠኑ በመጽሐፉ ውስጥ ያወጉናል። ፕሮፌሰር ጌታቸው በደርግ ዘመነ መንግስት ተደርገ ወታደሮች ጋር ባደረጉት የተኩስ ልውውጥና በወታደሮቹ በኩል በተለቀቀባቸው የጥይት ሩምታ በወቅቱ ስለነበረው አስከፊ ሁኔታና ስለተደረገው ተመጣጣኝ ያልሆነ የተኩስ ልውውጥ ስለደረሰባቸው ከፍ ያለ የመቁሰል አደጋ ሳጋንኑ ሁኔታውን በመጻፏ ላንባቢ ገልጿል። ከዛም በኋላ በአገር ውስጥና በውጭ ስለተረጋጋላቸው ህክምናና ዛሬ ወንበር ቁራኛ ሆነው ቢቀሩም ያላቸውን ከፍ ያለ አካላዊና አእምሮአዊ ጥንካሬ አንባቢ ሊረዳ በሚችለው መልኩ ያለፉበትን ሁኔታ ቂም በሌለበት መንፈስ በጠንካራና ታታሪ ሰው ማናቸውንም ችግር በትዕግስት በሆደ ሰፊነትና በአእምሮ ሰፊነት በማይናወጥ መንፈስ ሊወጣው እንደሚችል በተዘዋዋሪ መንገድ ያመለክቱናል። ለዚህ ሁሉ ጥንካሬና መንፈሰ ብርቱነት ተሁሉም በላይ የባለቤታቸው የወይዘሮ ምስራቅ አማረ የፍቅር ያጋርነትና የችግር ተካፋይነት በመጽሐፉ ውስጥ ሳይቋረጥ ይንጸባረቃል። ፕሮፌሰር ጌታቸው ተባለቤታቸው ተወይዘሮ ምስራቅ ጋር በተደላደለ ሁኔታ ተሃገራቸው ርቀው ቢገኙም ባለፉት አመታት የመርምርና የኢትዮጵያ ታሪክ ምዝገባ ሰፊ ስራ አከናውነዋል። ዛሬውን ጊዜ እዛው በአሜሪካን ሀገር ይገኛሉ። ተባለቤታቸው ጋር ያፈሯቸው 3 ሴቶችና አንድ ወንድ ልጆቻቸው በመልካም ስነ ምግባርና በተለያዩ የትምህርት አይነቶች ተቀርጸው በተለያዩ ሙያዎች ተሰማርተው እናትና አባት የልጅ ልጅ ለማየት መብቃታቸው እጅግ የሚያስደስት ነው። ባንድ አፍታ ላውጋችሁ የተሰኘው መጽሐፍ ተክለል ባለ ሁኔታ በቀረበው የግል ታሪክ በጣም ግልጽና በቀላል ምሁራዊ ዘይቤ የተቀነባበረ መጽሐፍ ስለሆነ ማንም አማርኛ ማንበብ የሚችል በሚገባ ይረዳዋል ብዬ አምናለሁ። ጽሑፉ ብዙ ዕውቀት የሚገበይበት ስለሆነ ለወዳጅ ለዘመድ ለጓደኛና ለሚወዱት በማስታወሻ መልክ ብትሰጥ በግልና በብሔራዊ መጽሐፍት ቤቶችም ብትሰራጭ ጥቅሟ ከፍ ያለ ይሆናል። የመጽሐፍትና ሌሎች ነጋዴዎችም መጽሐፏን አፈላልገው በገበያ ቢያከፋፍሏት ለሻጭም ለገዥም ጥቅሟ የጎላ ይሆናል ብዬ አስባለሁ። አስተያየቴን ልደመድም የምወደው አባት በልጃቸው አደጋ አዝነውና ተክዘው ሲኖሩ ጠንካራው ልጃቸው ተክፉ ጉዳት ድኖ ተማገገሙም በላይ ለሥራ በቅቶና አባቱን ተሩቅ ሆኖ ለመጦር ስላሳየው መልካም ምግባር አባትየው የላኩት የምስጋና ደብዳቤ ተወስዶ በመጽሐፏ ውስጥ በገጽ 230 የሰፈረውን የግጥም መልእክት በማሰማት ይሆናል። እናትም አባትም ሊረዳው አልሄደ፣ አጎትም ወንድምም ሊረዳው አልሄደ፣ ብቻውን አመጡ ራሱን ወለደ ታሉ በኋላ በሌላ ጊዜም እንዲሁ በሞተ ነው እንጂ በማይወያይ ሞቶ በተነሳ ሰው ይረዳል ወይ ብለው አባት ልጃቸውን መርቀዋል። ስለ መጽሐፉ የተሰጠው አስተያየት በዚህ ይጠናቀቃል። አድማጮቻችን የቀሩትን የምሽት ዝግጅቶች አብራችሁን እንድትዳምጡ እንጋብዛችኋለን። መልካም ምሽት።
ሻገር ኩሰንቱ ይዜማ ሽራት የማይረታት ቦታ ይዜማ ሽራት የማይረታት ቦታ Let's go.
አድማጮቻችን ተዚህ ቀጥሎ አባይን በተመለከተ አንድ ግጥም እናሰማችኋለን። ጣና የፈጠረህ አምላክ ይታደግህ። ሰይጣን ልኮብሃል መጥመጦ የሚያደርክ እንቦጩን በአዴን አረሙን ይሃድግ ነቃይ መቸብ ተፍቷል አምላክ ይታደግ። ጣናን ለመታደግ ዶላሩን ሰብስበው የት እንደደረሱ ጌታ ነው የሚያውቀው። ታዝበህ ጉድለው አላልክም ሆይ የጥበባት ገዳም ቅዱሱ ጣና ሆይ አማን ነው ወይ አባይ ጣናስ አማን ነው ሆይ ይሄ ከይሲ ዘመን ሊያጠፋችሁ ነው ወይ ጨለማው ሳይነጋ የሰፈር መንደርህ ለሱዳኖች ሸጡህ ፉል ሊያስከቅሉብህ ግርማ ሞገስ ይያልን ቅኔ ብንዘርፍልህ ቀናት ፈጥፍቷቸው ሸረቡ ሊያደርቁህ ሰርቀው ተመስኖ ውስጥ ሸንኮራ አስመጠጡህ እንቦጭን ጃዝ ብለው በውሻ አስነከሱህ ገንዲዞ ይዞራል ይያልን ብንስቅብህ የቤጫታ እንጂ እውነት እንዳይመስልህ እሙት አባይዋ ተሲሳይ በላይነህ ታጥንታችን ፈልቀን በስራችን የዞርህ አየር ተሸካሚ የደም ሴላችን ነህ ተራ ሆነለት በቀን ትፈታለህ አማን ነህ ወይ አባይ ጣናስ አማን ነህ ወይ ውሃውን አጢሰህ ፍም ታገሳለህ ወይ ዓለምን ሲፈጥር ይበል ይሁን ያለህ እጁን እጥብ አርጎ ተጨቆ ይሰራህ የእግዚአብሔር እደ ጥበብ ረድየት የቀባህ እንዴት ባጀህ ጊዮን እንዴት ነው ጣናነህ ሁለተኛው ወንዜ ሲል ያቆላመጠህ ጊዮን ዘኢትዮጵያ ብሎ የሰየበህ ኤደንን አጠጣ ብሎ ያፈሰሰህ ስጋ መንፈሳችን የተላቆጠብህ የጳጉሜ ሩፋኤል የተጠመቅንብህ አባይ ጊዮን ይያል ዘፍነድ የማጠግብህ እንዴት ለሐደርክ እንደምን ሰነበት አንተ ስታጎርሰው እርሱም ያጎርስህ የተጠላለፈው እትብቱ ተትብትህ እንዴት ሰነበተ መንትያ ጣናነህ ዘፍጥረት በምራፍ ባንቀጥ ያስቀመጠህ ታሪክ ስሎ ጥፎ ከትቦ የማይጠግብህ ስንቱ ሲመራመር ሰምጦ የቀረብህ ዓለም ረጅም ብሎ የሰየመህ ተከፍቶ ተገልጦ የማያልቅ ምስጢርህ ተምዘግዝገህ ስትዘል እሳት የሚወጣህ ሙቀት ህዋሳችን እንዴና አባይነህ የኦሪትን ምስጢር በገዳም ያዘው የሙሴን ጥላቶች በእምነት የተጠበቀው የሐዲስን ታምር የሚመሰክረው የኖህን ፍጥረታት አትርፎ የሚኖረው የኢትዮጵያን ታሪክ ጠርዞ ያዘው ብራናና ቅርጹ ጭንቅንቅ ያረገው ያሬድ በወረቡ አንስቶ ማይጠግበው እረኛ በዋሽንት የሚያንቆረቆረው ጥበብ አመንጭቶ ባለም የሚያዘንበው የጠበብቶች ባህር ጣናስ እንደምን ነው ጣና ታሟል ሲባል ተሰማሁ ጀምሬ መሮር ቀጥ ያለው እንቅልፌን አጥቼ ጣሊያን በማፊያው ሊያጠቃ ያልቻለው እንቦጭ በማን ተንኮል አጥምዶ ደፈረው እንግሊዝ ባስዋን ቀርቶ ያልጨረሰው ፋሺስትም በወቴ ጭኖ ያል በጠቀው ሰይጣን በምን መስኖ አፍስሶ አጎደለው ጣናን እንቦጭ ወሮ መጦ ሲጨርሰው ሰይጣን በመስኖ ውስጥ አፍሶ ሲደፋው አንተሳ አባይዋ እንዴት ልትተርፍ ነው እንደ ተረዳሁት አንተ እንደምትለው እንቦጭና መስኖ ጣናን ታደረቀው መቀሌና ካርቱም ጨለማ ሊሆን ነው እየሰማሁህ ነው ሌላም መዘዝ አለው ዘፋኙ ሸላዩ ስንኝ ሊያጠረው ነው ገጣሚው ጣሃፊው ሳይንቲስቱ ፈላስፋው እርሳሱ ዱልዱሞ ኮፒው ሊደርቅ ነው ዘፍጥረት ለዳርዊን ቦታ ሊለቅ ነው። ሄደንም በርሃ ሳህራችን ሊሆን ነው። ጣና ኩልን ሆኖ ውበትን ታልቀባው አንተ አዋዜ ሆነህ ጣምና ታልካንከው ወረቡ ዘፈኑ እንጨት እንጨት ሊል ነው። እንቦጭ ነቃይ ነቃይ ጀግና እስቲ ወለድልህ አረማት ፊፋና እስቲ ፈጠርልህ ቅርብ ቅርስ የሚያድን ካህን እስቲ ቀሰቀስልህ የፈጠርህ አምላክ ደርሶ ይታደግህ 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 ይታደግህ። ግንቦት 2012 ዓመተ ምህረት ተጻፈ በ
ያባትየው ለገሰ ቦንድ ለህዋት መርከብ እንደገዛው ሁሉ የጀሮ ጠቢ ልጁ ፈንድም ለኦነግ ባቡር እንደሚገዛ ይጠበቃል። የቱሪዝም ኮሚሽንም ሆነ ሌላው የወረበሎች አስተዳደር ባለስልጣን ከጣና በሚገኘው ገቢ ሆዱን ሞልቶ እያደረ ጣና በምህረት የለሽ አረም ሲመጠጥ ያሳማን ያህል እንኳ ህሊናውን ሲቆጠቁጠው አይታይም። በመልኮት ሥራ ገብቶ ኢህአዴግ በቤተ ክርስቲያን መንበር እንደ ወፈጥ የጎለታቸው ፓትርያርክና ጳጳሳትም ስንቱን ገዳማት ታቅፎ ያለው ጣና ሲደርቅ የወፎችን ያህል ሲጨነቁ አይታይም። ቦንድ ቦንድዶ ባህር ለሸጠው ህዋት መርከብ የገዛው በውጭ ያለው ላሜ ቦራም ለህዋት የማደጎ ልጅና ጀሮ ጠቢ ፈንድ ፈንድዶ ከ6 ሚሊዮን ዶላር በላይ ሀብት እንዳለው አስታውቋል። እነዚህ ፈንድ ፈንዳጆች ጣናን ከሌላ አገር እንዳለ ሐይቅ ረስተውታል። ዶሮ ሳይጮሁ ጀምረው ስለ ግድብ ሲጮሁ ግን ይሰማል። ምንጩ ከደረቀ ግድብም ሆነ ስለ ግድብ መጮህ እንደማይኖር ማሰብ ተስኗቸዋል። የፈነደዱትን ፈንድ ለኦነግ ባቡርና ለነጀዋር ቪላ ተነመዋኛው ገዝተው እንደ ልማዳቸው እንደ ባህር ኩበት ተንከርፈው ለመቅረት የነሆለሉ ይመስላል። እኛ የዛሬ ኢትዮጵያን ተሩቅ ታሪካችን ቀርቶ ተቅርብ ልምዳችን መማሪያ ለመቻላችን ዝግመት ሰፊ ጥናት ያስፈልገዋል። ባንዳ ተደብቆ የማቀርቅሮ ተሚውልበት ባህል ወጥተን የባንዳዎችና የካህዲዎች አድናቂና ተከታዮች የመሆናችን መርገምት ልባዊ ጸሎት ያሸዋል። ለገሰ ዜናዊ በወቅቱ በነበረው የአረቦች አመፅ ምክንያት በእስራኤሎችና በምዕራባውያን ትእዛዝ እንደዚሁም ሲወለድ በተነቀረበት የአማራ ጥላቻ የአማራን ጥቅም ለመንጠቅ አባይን ተሱዳን ደጃፍ ሊገድብ ሕዳሴና ቦንድ እያለ ቃዠ። የለገሰ ቅዠት እንደ ዛር ተኮፍሶባቸው የሰይጣን ቁራጭ ለገሰ ቦንድ እንዲሳካ ስንቶች ምሁራን ስንክሳር የሚያካክል ጽሑፍ ጻፉ። ስንቶች ሆዳም ካድሬዎች የቦንድ ስብሰባዎችን ለማዘጋጀት መቀመጫቸውን ተወዲያ ወዲህ አማክቱ። ስንቶች በሕዝባቸው መቃብር እንጀራ የሚጋግሩ ዘፋኞች ልማት፣ ሕዳሴና ታድሶ እያሉ ዘፈኑ። ካድሬዎችን እየተከተላችሁ ሕዝባችሁን አታስፈጁ ቢባሉም አልሰማሉ። በእነዚህ ሊናቢስ ጉዶች ተላላኪነት የተሰበሰበው የቦንድ ገንዘብ ወገኖቻቸውን እንደ ደን ከማስጨፍጨፍ በተጨማሪ ለገዳዮች ማሳከሚያ፣ ለሰርግ መደገሻ፣ ለግል መርከብና ለአውሮፕላን መግዣ መዋሉ ገሃድ ሆነ። ብዙ ሰሚ አላገኘችም እንጂ ገሃድ ከመውጣቷን በፊት አንድ የሜቲክ ሠራተኛ አጋለጠች። ከቦንድ መቦንደድ ውድቀት ትምህርት መውሰድ ያቃታቸው ጉዶች ዛሬ ደግሞ ለገሰ በአማራ ጨቋኝነትና በብሔር ብሔረሰቦች ተጨቋኝነት ግሳንግስ ልበ ወለድ ዘፍቆ በካድሬነት አስደንቁሮና በጆሮ ጸቢነት አስቀስሶ ሕዝብ ለመፍጀት ለ20 ዓመታት እንደ ዕቃ ሲጠቀምበት ለኖረው ትቅለስላሽ እባብ ፓስተር ፈንድ መፈንደድ ጀመሩ። እነዚህ ፈንድ ፈንዳጆች አባይ የሻነው ተሚተርኳት ትልም አነሱ። አባይ የሻነው አንደኛና ደረጃ ትምህርት ቤት የትል ታሪክ ደጋግመው ይተርኩልን ነበር። አባይ የሻነው ተትሏ እንማር ይላሉ፣ ራሳቸውንም እንደ ተማሪ በመቁጠር። ትሏ ዛፍ ለመውጣት ስትሞክር ወደቀች። አንድ በሉ። እንደገና ሞከረች ግን ነጠረች። ሁለት በሉ። አሁንም እንደገና ስትንጠለጠል ዘች አለች። ሦስት በሉ። ዘች ታለችበት ተነስታ እንደገና ተንጠለጠለች ግን ተመልሳ እርፉቅ አለች። አራት በሉ። እርፉቅ ታለችበት ተነስታ አሁንም ግንዱን በትንሹ ወጣች ግን እንደገና ተንደባለለች። አምስት በሉ። ተተንደባለለችበት ተነስታ ተበፊቱ የበለጠ ርቀት ዛፉን ወጣች ግን ተመልሳ ነጠረች። ስድስት በሉ። ተነጠረች በተነስታ ለሰባተኛ ጊዜ ስትሞክር ሰማይ የደረሰውን ዛፍ ምንም እንከን ሳይገጥማት ወጣችሁ እያሉ ይተርካሉ። ጨረቃ የመሰለ ፈገግታ እያሳዩና ሻሽ የመሰለ ጺማቸውን እያፍተለተሉ ከትረካው በኋላም አባታችንና መምህራችን አባያሻ ነው በሰባተኛው ዙር ትሏ ለምን የተሳካላት ይመስላችኋል ብለው ሲጠይቁ በሰባት ስላሴ ስለሚውል ተስፋ ስላልቆረጠች ወዘተርፈ እያልን እንመልሳለን። እርሳቸውም እርግጥ ነው ተስፋ ያልቆረጠን ስላሴም ይረዳል ብለው የምንሰጠውን መልስ ሳያጣጥሉ ትሏ የተሳካላት እያንዳንዷ ልምድ ትምህርት በመውሰዷና ያደናቀፏትን መንገዶች ትታ ሌላውን በመከተሏ ነው ብለው ተልምድ የመማረንና የተለያዩ መንገድ የመከተልን ጠቀሜታ ያስተምራሉ። የአባይሻ ነው ትል ያህል ተልምድ መማር ተስኗቸው ስለ ቦንድ እጃቸውን ውሃ እስኪቋጥር የጣፉት ላንቃቸው እስኪደርቅ የሰበኩት ልሳናቸው ጥርቅም እስኪል የዘፈኑትና መቀመጫቸውን እስኪያልባቸው ያረጠረጡት ሕሊናቸውን የሸጡ አለዚያም የተንዘላዘሉ የለገሰ ቦንድ ካድሬዎች ነበሩ። አለዚያማ ሰይጣንና ለገሰን እንኳንስ ቆመው ሞተውስ ከዘልዛላ በቀር ማን ያምናቸዋል? የሚያዝ የሚጨበት ጭራ የለለው ለገሰ የሰፈሩን ባንክ በመዝረፍ ውንብድናውን የጀመረው ለገሰ በአስር ሺህ የሚቆጠሩ የመንደሩን ጎረምሶችና ኮረዳዎች እንደ ሳራ አሳጭዶ አግራችንን የባህር መተንፈሻ የነሳት ለገሰ ኬሻ ባሸዋ የሞላ በርሃብ ለረገፈው ሕዝብ እንደ ስንዴ የሸጠው ለገሰ ለፖለቲካ ፍጆታ የቀየውን ሕዝብ በቦንድ ያስጨረገደው ለገሰ አማራን ለማዳከምና ለማጥፋት ድንጋዩን ብቻ ሳይሆን ጠጠሩን አሸዋውንና አፈሩን የፈነቀለው ለገሰ ባይቶቻችን ደምና ጥንት የከበረውን መሬታችንን ለስጋና ለነፍስ አባቱ ሱዳን የሰጠው ለገሰ ሕዝብን በቋንቋ ጎራዴ ያቃላው ለገሰ ስንቱን ባልታወቀው ህኒ ያሰቃየው ለገሰ እልፍ አላፍን እያሳደደ በባህር ያስበላውና በጭራቆች ያሳረደው ለገሰ ቦንድ ብሎ ሲጮህ ቦንደኞቹም ተከትለው እንደ ገደል ማሚቶ ቦንድ ቦንድ እያሉ አስተጋቡ። ሳጥናኤል የእግዚአብሔርን ቃል እየተናገረ እንደሚያታለውም ለገሰ ታድሶ ህዳሴ እያለ ጫቱን እየቃመ ሲጀነጅን ቦንደኞቹም ተከትለው አዎ ልማት ታድሶ ህዳሴ የአገር ጉዳይ የሕዝብ ጉዳይ እያሉ ተሽኮረመሙ ይላሉ ጸሐፊው። ይቀጥሉና መሽኮርመሙ ከሞቀ ውሃ እንደ ገባጨው ፍርክስክስ አርጓቸው ነፍስ ገዳዩንና ከሃዲውን ለገሰን እንቃወማለን የሚሉት ሁሉ የቦንድ ካድሬ ሆነው ቁጭ አሉ። ሌላው ቀርቶ ሕዝብ እንደ ጫካ ሲጨፈጨፍ ድምፃቸው ተሰምቶ የማይታወቅ ተሽኮርማሚ ዲዳዎች በጽሑፍና በራዲዮ ቦንድ ተሐድሶ ህዳሴ በሚሉት ቃላት አፋቸውን ፈቱ። ስንቶቹ ከንቱ ፕሮፌሰሮችና ዶክተሮች ከስማቸው ዳር ፒኤችዲ ኤምዲ ፕሮፌሰርና ዶክተር የሚሉ ማዕረጎችን እያስቀመጡ ድጓ የሚያካክል ዘባዝንኬ እየጣፉ አንባቢያን አባተሉ። ስንቶች አቀንቃኞች ህዳሴ፣ ራእይ፣ ታድሶ፣ ልማት እያሉ መስክ ግጦ እንደ ጠገበ አለሌ በየሜዳውና አዳራሹ አክላሉ። ስንቶቹ ዘፋኞች ሙሴ የተሻገረውን ባሕር የሸጠውን ለገሰን ባሕር አሻጋሪው ሙሴ እያሉ በሌለ ባሕር አፋቸውን እንደ ሰማይ ከፍተው ተሕዝብ፣ ተእግዚአብሔር፣ ተሕሊና፣ ተእውነትና ተታሪክም እስከ መጨረሻው ተቀያየሙ። ስንቶች ከርሳሞች የለገሰን ቦንድ ለመግዛት እንደ ቡችላ ጅራታቸውን ወጥፈው ተንጦሎጦሉ። ዛሬ ደግሞ በሆርማንኮን ኃይል ወንበር የወጣው አባትየው ለገሰው ሞቶ እባቡ ልጁ በሆርማንኮን ተንኮል ወንበር ሲወጣ ለለገሰ የተዘፈነው ዘፈን ተደገመ። ባሕር አሻጋሪው ሙሴ ተዘፈነ። ምሁራን፣ ካድሬዎች፣ ዘፋኞች፣ የፖለቲካ ተንታኞችና እነዚህን የሚከተሉ መንጋዎች በመዝሙር፣ በዘፈን፣ በፌስቡክ፣ በትዊተር፣ በሬዲዮና በቴሌቪዥን ፕሮግራሞች ድጓ በሚያካክሉ ጽሑፎች ልሳናቸው እስቲዘጋና ኮፒያቸው ስቲደርክ እባቡን ፓስተር አወደሱ። ፓስተሩ በካድሬነት በጆሮ ጠይብነት በኮሎኔልነት ባስተዳዳሪነት ካባቱ ከለገሰ ጋር በገደላቸውና ባስቀያቸው ዜጎች ጦር ሰደዱ። አንዳንዶች እንዲያው ከግሩ ስር እንዳሽከር ተወሸቁ። ሌሎችም በፍቅር አብደው ከትከሻውና ከደረቱ ወደቁ። አያሌ ምሁራን ለኮራባሉ የኢሃድግ ሊቀመንበር የ24 ሰዓት ካድሬ ሆኑና አረፉ። ካድሬነታቸው እየበረታ ሲሄድም ከመዝሙሩ ከዘፈኑ ከስግደቱ በፍቅር ሙዝዝ ከማለቱም አልፈው ፈንድ ከፈቱና ቂሉን ህዝብ ማለብ ማላብ ጀመሩ። ተመማሩ ድቀ መዝሙሩ እንደሚባለው አማራ ፈንድ የሚሰበስብለት ፓስተር ግን ካባቱ ለገሰም የበለጠ አማራን ባገሩ ስደተኛ ማድረጉን ቀጠለ። እንኳን ጉራ ፈርዳ በጌምድር ጎጃም ወሎና ሸዋም አማራን ስደተኛ አደረገ። ለገሰ እንደ ጨንገር እየመለመለ ታማራ ጫንቃ የጎለታቸውን እርጉም ባንዳዎች እንደ ካርታ ተወንበር እየፈወዙ አማራን እርስ በርሱ ለማናከስ እንዳሳዳጊው ሰይጣን ድንጋዩን ብቻ ሳይሆን ጠጠሩን አሸዋውንና አፈሩንም ፈነቀለ። ይህ ሁሉ የሆነ ሆዳሙ የምሁር ካድሬ ግን ታባይሻ ነው ትልም አነሰ። ያባይሻ ነው ትል ተስድስት ልምዶች ስድስት ትምህርቶች ስትቀስም እኛ በወልቃይት አማሮች የተጀመረው መታረድ በደኖ አርባ ጉጉን ጉራ ፍርዳን መተከልን ጎንደርን ኢሊባቦርን ለግጣፎንና ሌሎችም አካባቢዎች ካደረሰበት 40 ዓመታት ልምዶች ስንት ትምህርት ቀሰም። ያባይሻ ነው ትል በሰባት ሙከራዎች ሰባት መንገዶችን ስትሞክር እኛ በ40 ዓመታት ስንት መንገዶችን ፈተሽ ሲሉ ጻፊው ደግመው ይጠይቃሉ። የወንዝ ዳር ልማት የብሔሮችና የሲኖዶስ እርቅ አግራዊ ወይም ኤፍሬም ይሳቃዊ ሽንግልና በሚሉ አብይ ለገሰ ስብከቶች የተሽኮረመም ስንት 40 ዓመታት ተመሳሳይ መንገድ እንከተላለን? እስከ መቼስ አባትየው ለገሰ ቦንድ ሲል ተቦንድደን ልጁ አብዮት ፈንድ ሲል ተፈንድደን እንዘልቀዋለን? አላግባብ መቦንደድና መፈንደድ የማይሰለቸው ዘልዛላ በአባትየው ለገሰ ቦንድ ለህዋት መርከብ እንደገዛው በጆሮ ጠቢ ልጁ ፈንድም ለኦነግ ባቡር እንደሚገዛ ይጠበቃል ሲሉ ጻፊው መልእክታቸውን ያጠቃልላሉ።
አድማጮቻችን ከጣው የስጭታችን ጊዜ ጥያቄና መልስ ነው። በዛሬው በኢትዮጵያ ሰራተኛ ማህበር ትግልን ጠቅላላ አድርገን ለመዳሰስ እንሞክራለን። ወይታችን የሰራተኛ ማህበር ትግል ብዙዎቹ ተሰውተውበታል ተሰደውበታል ከስር ተንገበስርም ተንገላተውበታል የተለያዩ መስዋዕቶችም የከፈሉ ቁጥራቸው ብዙ ነው። በመራራው ትግል ውስጥ ተጋፍጠው መከራውን ከፍለው ህይወታቸውንም ያዳኑ አሉባቸው። መካከላቸው ዛሬውን ለማብት በሚደረግ ትግል ለአገዛዙ አሽከር ሆኑ በሚል ዘመቻ ከሁሉም በላይ ፖለቲካዊ ጎሰኝነት ባስከተለው መዘዝ ዜጎች እየተመነጠሩ ለመከራ መዳረጋቸው እንደቀጠለ ነው። ኢትዮጵያ ላለፉት 45 ዓመታት በላይ ለዜጎቿ ምቹ እንዳትሆን ተደርጋ ተይዛለች። በንጉሱም ዘመን ቢሆን ችግሩ ሰፍኖ ይታይ እንደነበር ባይካደም ላለፉት 30 ዓመታት ገደማ ለሆነው ግን ዘመነ ብልሹ በሆነ የፖለቲካ ይዞታ ስለወደቀች በተለይም በዜጎች መካከል የልዩነት ግንብ በሚገነቡ ጽንፈኞች አገቷ ተሰንጋ በሚያዟ ምክንያት የሰራተኛ ማህበራት ማደራጀት የማይታሰብበት ሀገር ሆናለች። ዘርን ያማከለ መሰዋሰብ ባለበት ሀገር በተለይም ጸረ ዲሞክራሲ አገዛዝን በነገሰበት ሀገር የሰራተኛ መብት የሚያስከብር የደሞዝ መደራደሪያን የሚያደርግ ሰላማዊ ሰልፎችን የሚፈቅድ አገዛዝ ማሰብ አይቻልም። ይህ ሀገራችን እውነታ ነው። ይህን ጉዳይ አስመልክተን ለመወያየት አንድ እንግዳ ጋብዘናል። እንግዳችን ዳዊት ሳሙኤል ይባላል። በኢትዮጵያ ሰራተኞች ማህበር የምክር ቤት አባል በመሆን ችግሩን ቀማሽና በቦታ የነበረ ስለሆነ ብዙ ጣውረዶች ያለፈን በመሆኑ አቁ ስለሚያጋራን እነቱን እና የኢትዮጵያ ሰራተኛ ማህበር ፈተናዎች የነበረበትን ለአድማጮቻችን እንዲያጋራን ለውይይት በጋበዝነው መሰረት አሁን በቴሌፎን መስመር ከኛ ጋር ይገኛል። ጤና ይስጥልኝ ዳዊት ሳሙኤል፣ ይሰማሃል?
ይሰማኛል። ጤና ይስጥልኝ አቶ ተኮላ።
እሺ፣ ዛሬ እንግዲህ ለውይይት በጋበዝነው መሰረት በሰዓት መገኘት በኢትዮጵያ ኒውስ ሬዲዮ የዝግጅት ክፍል ነው። አድማጮቻችን ስም ምስጋና ያቀርብኩ ለውይይታችን እንሻገራለን። እንደው እስቲ አስቀድሜ በቅድሚያ አንተ በፕሮፌሰር አስራት ወልደየስ እንደው ደዋላ ታሪክ መለስን በልና በፕሮፌሰር አስራት ወልደየስ የትግል አርማስር በመሰለፍ ያማራ ወጣቱ ትውልድ ወገኑን እንዲታደግ በተደረገው የሰላማዊ ትግል ውስጥ ተሳታፊ ነበርክና የሳቸውን ራይ በተከተላችሁ የሳቸውን ቁጥ የተከተላችሁ ነበርችሁ ለትግሉ አሻራ በመጣላችሁ ዛሬም ፈለጋ አስራት የትውልዳችን ቃል ኪዳን ነው የሚለው የጥሪ መፈክር ከፍ ብሎ የተወለበለበ ነው። ችቦን ያቀጣጠሉልን ታላቁን ተወዳጁን የክፉ ቀን መሪ የፕሮፌሰር አስራትን ረፍተ ምክንያት በማድረግ ባለፈው ሳምንት የኢትዮጵያነት ሬዲዮ አስቧቸው ውሏል። አንተ ሰሞኑን አንድ ጽሑፍ አስነብበሃል። የዛሬ 21 ዓመት አንድ በስፍራው አንተ ነበርክና ያንን ወቅት በመለስ ብለህ ስትቃኘው ምን ነገሮች ያስታውሱሃል? በተለይም የፕሮፌሰር አስራትን አስከሬን አቀባበልና ሽኝኝት በነበረበት ወቅት ብዙ ግብግቦች ተፈጠሩ፣ ብዙ ወጣቶች ሞተዋልና እስቲ አንተ እንደው መለስ ብለህ ጽሑፉን ለመጻፍ ያነሳሳህና ያው አሁን በዚህ ሳምንት ነው ያስተባናቸዋል ነው ባለም አቀፍም ተዘክረዋል። እስቲ አንተ ጽሑፍ ምን እንደሚል እንደው መልእክቱን ባጭሩ። ያንተ በቦታው ነበር ከሳቸው ጎን ነበር እንደተረዳሁት ከሆነ እስቲ ያለህን እንትኖች መለስ ብለህ አባጭሩ ብትቃኘውና መስመሩ ያንተ ነው።
እሺ፣ አመሰግናለሁ አቶ ተኮላ እድሉን ስላገኘሁኝም በጣም አመሰግናለሁ። አድማጮችም ጊዜያቸውን ሰጥተው ለማዳመጥ ዝግጁ ነው በመጠበቃቸው እንዲሁ በጣም አመሰግናለሁ። እኔ ዳዊት ሳሙኤል እባላለሁ። አሁን የምኖረው በጀርመን ሀገር ነው። እንግዲህ 3 አመት እናም ቢሆነኝ ነው 4 አመት ቢሆነኝ ነው ወደዚህ ሀገር ከመጣሁ። ስመጣ ለትምህርት ነው የመጣሁት። በዚህ በግሎባል ሌበር ስተዲስ የሚባል የጀርመን መንግስት ሰጠኝ ስኮላርሺፕ ለዛ ነው የመጣሁትና ይሄ ነው እንግዲህ ታሪኬ። ከዛ በፊት ግን ለአሁን በአጋጣሚ ሆኖ ያው የፕሮፌሰር አስራት እንግዲህ 21ኛ አመታቸው ነው ሞት ረፍታቸው። ፕሮፌሰር አስራት ወልደየስ በዛን ወቅት እንግዲህ ወቅቱ በተፈጠረበት ጊዜ በተለይ ያው ግልጽ ነው አማራው ላይ የተለያዩ ኃይሎች ግንባር ፈጥረው ከውጭም ከውስጥም ያሉት መጠነ ሰፊ ጦርነት የከፈቱበት ወቅት ነው እና በዛን ወቅት እንግዲህ አንድ ሰው እንዲህ ብሎ ተነሳ። ለጥም ፕሮፌሰር አስራት በእውነቱ ለመናገር ትልቁ የነጻነት አርበኛ ናቸው በአገራችን ውስጥና በሚገርመው ነገር ደግሞ ፕሮፌሰር አስራት ወልደየስ የትኛውንም ጎሳ መበደል የማይፈልጉ ሰው ናቸው። ስለ ኤርትራ ጉዳይ ይከራከራሉ፣ ስለ ኦሮሞ ጉዳይ ይከራከራሉ፣ ሁሉንም በደል የሚቃወሙ ሰው ነበሩና ወያኔ ያስሯቸው ያው ብዙ መከራ ከደረሰባቸው በኋላ ያው ሊሞቱ ሲሉ ተለቀቁ። አሜሪካን ሀገር እንግሊዝ ሀገር ገቡ፣ ተመረመሩ፣ መልሰው ሬሳቸው መጣና ሲመጣ ቀብር ሰው እንዳይሄድ ከፍተኛ ነገር ነው ያደረጉት ወያኔዎቹ። አጋጣሚ ሆኖ ነው እዛን ጊዜ ቱሪዝም ተማሪ ነበርኩና የቀብራቸውን 30 የማይሞሉ ልጆች ነን ገብተን ሬሳቸውን ተሸክመን ከመኖሪያ ቤታቸው ያወጣነው። አስፈሪ ነው፣ ወታደር ዙሪያውን የሚጠብቅበት ነው። እንግዲህ ይሄንም ያክል የተማሩ ሰውሳቸው እንደዚህ መስዋዕት ነው እኛ ምንድነው የምንፈራው ብለን ገባንና ሬሳቸውን ይዘን ወጣን። እንግዲህ በቸርችል ጎዳና አድርገን ሽቅብ ወደ ካሳ ይአልፈን ራስ መኮንን ድልድይ ስንደርስ ነው አካባቢ ስንደርስ ነው ብዙ ህዝብ የመጣው። ከዛ በስላሴ ካቴድራል ይከበራሉ ተብሎ ነበር በሬዲዮና በቴሌቪዥን ብልከታቸው ነው አሳልፈው በጀርባ በኩል ለፈዋሉ። እኛ እንጨፍራለን አፋታል ሞተን እንላለን አትነሳሙ እንላለን እንደዛ ይላል አልፈነዝም። እንግዲህ ከታች ጀምሮ ከቤት ጀምሮ ተከታትለውናል እንደዛ ምን ነው ልጆችና እንደጋጣሚ እንግዲህ እግዚአብሔር እንትረፍ ብሎኝ እንትናልኩ እንጂ በወቅቱ አንዱ ከመዋጮች አንዱ ነበርኩኝ እና ባይኒ ሰው ሲሞት ያዩት እዛን ጊዜ ነው። አንደኝ ሁለተኛ በፊልም ላይ የምናየውን ሳይለንሰር የተገጠመለት ሽጉጥ ሰው እንዴት እንደሚገደል የዛን ቀን ነው ለመጀመሪያ ጊዜ ያዩት። ከመካከላችን እኛ ስንጨፍር ሲቪል የለበሱ ወታደሮች አሉ። ባለወልድና በፓርላማ መካከል ደግሞ ግንቡ ላይ ሬዲዮ መገናኛ የያዙ ሽርጥ አንገታቸው ላይ ያደረጉ ወታደሮች ደግሞ ቁልቁል እኛን እያዩ ምልክት ሰጧቸዋል ከምንጨፍረው እና በሳይለንሰር በተገጠመለት ሽጉጥ የሚገርመው ነገር ልጆቹን አንገታቸው ስር ልባቸውን እያፈረሱ ነው ይገሏቸው የነበረውና መሬት ላይ ሽርቅ አንዱ ላይ ይሁን ከዛ ወዲያውኑ በፍጥነት ያነሱታል። ወዲያውኑ በፍጥነት አሚያነሱም አሉ። እኔ ቅልጥፍናቸው ፍጥነታቸው አገዳደላቸው ፊልም ላይ የሚታይ ነው። መጨረሻ ላይ ግን እንግዲህ ያው ያንዳንዳችን ለበለ ያጠሩ ነበር። እኔ በህዝቡ ውስጥ መሬት ለመሬት ገብቼ እጄን ግን እየረገጠ ሰው ሆልኬ ነው ወጥቼ የሄድኩት እና የዛን ቀን እንግዲህ በሬዲዮ እንደሰማነው 3 ምናምን ልጆች ተገደሉ ተባለ። አንዱ የጋዜጠኛ ሲሳይ ማን ነው ማን መኮንን ነው የሚባለው የመሳይ መኮንን የኢሳት ጋዜጠኛ የሱ የሚስቱ ወንድም እንደሆነ ነው በቅርብ የሰማሁት። ባይኔ ነው ያየሁት። ገዳዮችም ለፍርድ አልቀረቡም። ማንም ምንም አልተጠየቀም። የሚያሳዝነኝ ነገር ያ ነው እንጂ መቼም ሞት ለነጻነት ብዙ ነገር ይደረጋል። አስራት ግን በዛን ወቅት ለአማራው ለነጻነት ለኩልነት በተከፈተበት ጦርነት ለመዋጋት ለመታገል ወጥተው ሰውም ሳይረዳቸው ከሌላውም አጎናቸው ሳይቆም አስራት እንደሻማ ቀልጠው ያው ታሪኩን ለኛ አሳልፈውልን ይደዋል። እግዚአብሔር ነፍሳቸውን በገነት ያኑረው።
ይሄን ነው ልንም ይችላል። በጣም ጥሩ። አይ ጽሁፍ ሰፋ ያለ ነበርና ለበጊዜው ጥጥረት ምክንያት ለማንበብ አልቻልንም። ጥሩ ማስተዋሻ ነው። ያው ወጣቱ ትውልድ የሰጡት አደራ ነው። እንግዲህ ወጣቱ ትውልድ ያንን ያባይምሮ ተቀርጿል የሚል እምነት አለን። እንግዲህ እና ያንአንተም የሌሎችም ጓደኞችህ ትግል እንደሚቀጥል ነው እምነቴ። እስቲ እንግዲህ ወደ ዋናው ጥያቄ እንሄድና ዛሬ ለበዚህ የሰራተኛ ማህበር የሚል ጉዳይ ለመጀመር አንተ በዚህ በሰራተኛ ማህበር ውስጥ በምክር ቤት ማባልነት ስለነበርክና አንዳንድ ነገሮች የሚደረጉ በደሎችና ግፎችን ዋና ያይን ምስክር በመሆንህ እንደው ለአድማጮቻችን ምን እየተደረገ ነው በዛች ሀገር ምን አይነት ግፍ ተፈጸመ በሚለው ክል ግፉ አይነቱ ብዙ ነው። በአገሪቷ ውስጥ የተፈጸመ ይህ ነው ተብሎ የሚዘረዘር ነገር አይደለም። ሆኖም ግን ይሄንን የሰራተኛ ማህበር ምናነሳ ምክንያት ምንድነው? አንዱ የህብረተሰብ ክፍል የሆነ ባለፈው በደርግም ጊዜ ሆነ ከዛም በፊት የሰራተኛ ማህበር የሚለው የራሱ የሆነ ሚና ተጫውቷል በአገሪቷ ውስጥ ወይ ያው በደርግም ጊዜ በመደብ በተከፈለ በርዕዮተ ዓለማዊ ግብግብ ምክንያት የሰራተኛውን ማህበር ለወዛደር ለባድር እየተባለ ለብዙ ነገር ተጋልጦ ነበርና ግን ወያኔ ከመጣ በኋላ ድርጅቱን በዘር ከፋፍሎ ሀብታቸውንም ዘርፎ ህንጻውንም የሰራተኛ ማህበር ህንጻ ሁሉ እንትን ብሎ አውድሞታል። በቀድሞ የሐለስላሴ እንትን የንጉሱ አገዛዝ ጊዜ በኢንተርናሽናል የሌበር ኦርጋኒዜሽን ውስጥ ዓለም አቀፍ የሰራተኛ ድርጅት ውስጥ አባል የነበረና የተከበረም ድርጅት ነው። ምንም እንኳን ባገቷ ውስጥ ባለቀር የሆነ እንትን ቢኖርም ያዩ ያቆጠቆጠ በመጣው የሰራተኛ የዘመናዊ እንትን የኢንዱስትሪ መስፋፋትና በሌላም የተመሰረቱ ድርጅቶች ቦታ ቦታ አግኝተው ነበር በተወሰነ ደረጃና በደርግ ጊዜ ያለውን እስቲ ትንሽ እንደው እንትን ለመነሻ አርግና በአሁኑ ጊዜ በወያኔ በአሁኑ ከዘመኑ የአብይነት ተረኞቹ ኦሮሞ ነው የሚባለው እስከ ወያኔ ጊዜ የነበረው ሁኔታ እንዴት ነው የሰራተኛው ማህበር ይንቀሳቀስ የነበረው?
እንግዲህ ወደ ሰራተኛ ማህበሩ ጉዳይ ብቻን አዘተኮላ ካለ ተክሷል። የኢትዮጵያ ሰራተኞች እንደው ለአድማጮች ትንሽ እንትን ለመስጠት የኢትዮጵያ ሰራተኞች እንትን እንቅስቃሴም ይሁን ወይም ደግሞ በህብረት የሚፈልጉት ነገር መጠየቅ ምናምን የሚገርማችሁ ነገር የተጀመረው ያው በዳግማዊ ምኒልክ ጊዜ ነው። ዳግማዊ ምኒልክ የምድር ባቡር ሰራተኞች ኢትዮ ጅቡቲ ወይም ኢትዮ ፈረንሳይ የምድር ባቡር ሰራተኞች ዳበሾቹና በፈረንሳዮች መካከል የነበረው የደሞዝ ልዩነት በዛን ጊዜ ኢትዮጵያውያኑ የደሞዝ ልዩነት ለምን ይሆናል ይያሉ ይጠይቁ ነበር። እና በኋላ ግን በ1950ዎቹ እነ አቶ አበራ ገሙ እና አቶ በየነ ሰለሞን እነዚህ ሰዎች የኢትዮጵያ ሰራተኛ ማህበር አንድነት ማህበር የሚባል ኢሳማ የሚባለው ህግ እስኪወጣ ድረስ አደረሱ። 1953ቱ የመጀመሪያው የኢትዮጵያ ሰራተኛ ህግ እንዲወጣ አድርገዋል። ከዛ በኋላ እንግዲህ ኢትዮጵያ የዓለም ስራ ድርጅት 1919 ዓመተ ምህረት የተቋቋመው የመጀመሪያው አገር ናት አንዷ የዓለም ስራ ድርጅትን ከተቀበለች አገር አንዷ ናት። እና በኢትዮጵያ ባለም ሰራተኞች ምን በኢትዮጵያ ሰራተኛ እንግዲህ ኢትዮጵያ ብዙ እንትን ያላት ታሪክ ያላት አገር ናት። ወጭም ብዙ እንትን ነገር ተፈጥቷል። ወደ ደርግ ጊዜ ስንመጣ በደርግ ጊዜ የኢትዮጵያ ሰራተኛ ማህበር የፖለቲካ ኃይሎች የመዋጊያ ቦታ እኔ እንደኔ ግምት እንደኔ አባባል ወይም እንዳይሁት እኔ ለዛን ጊዜ ድሜ ባልደርስም ባልወለድም እንግዲህ እዛ ዶክመንቶችን ሳነብ እንዳይሁት የተለያየ የፖለቲካ ድርጅቶች የኢትዮጵያ ሰራተኛ ማህበሩን ጥያቄ በማንሳት የመሳለሚያ ቦታ ነበር ያደረጉት። እና የሃፓ አባል የሆኑ ሰዎች፣ የመኢሶን አባል የሆኑ ሰዎች፣ የደርግ አባል የሆኑ ሰዎች፣ ራሱ የኦነግ አባል የሆኑ ሰዎች ተገደሉበታል እዛ ቦታ ላይ። ለምሳሌ አንዱ የሃፓ ነ ተብሎ የተገደለው አንዱ የኢትዮጵያ ሰራተኛ ማህበር መሪዎች ከነበሩት ውስጥ አንዱ ማን ሀጎስ የሚባል ተኮላ ሀጎስ ነው። አዎ ተኮላ ሀጎስ የሚባል ሰው እንደዚሁ እንደነበር የኦነግ ሰዎችም እንደነበሩ። እንግዲህ እዚህ ላይ የምናየው ምንድነው የመዋጊያ ቦታ አድርገውት ነበር። ሪል በሆነ ሁኔታ የሰራተኛውን ጥያቄ ለመመለስ ብቻ ሳይሆን የፖለቲካ ጥያቄን ለማስኬድ እንደ መዋጊያ ቦታ ነበር የሆነው በደርግ ጊዜ ነበር። ደርግ ግን በ1968 የአሰሪና ሰራተኛ አዋጅ አወጣ። ለሰራተኛው መደብም ያደላ ነው በእውነቱ ለመናገር ያን ህግ ስናየው የሰራተኛው የበላይነትን እንትን ላለው ሶሻሊዝም ስለሚል ህጉ ለሰራተኛው ያደላ ነበር። በ1983 ወይም ደግሞ እንደ አውሮፓውያን አቆጣጥር 91 ወያኔ ሲገባ ግን የነበረውን ህግ አጠፋና የራሱን ህግ አወጣ። ያ ህግ የማን ነው የመጀመሪያው የሽግግር አወጣ። በኋላ ግን 377/94 የሚባል ያሰርና ሰራተኛው ያወጣ በህገ መንግስቱም ላይ አንቀጽ 42 ላይ ሰራተኛው መደራጀት እንደሚችል ወያኔ ማወጣ። ያው የወያኔ ህግ አፈዛኙ ነገር አንዱ መሬት ላይ አይውልም ሰግባር ላይ አይውልም እንጂ በህገ መንግስቱ ላይ ማስቀመጣ በአንቀጽ 42 ላይ ሰራተኛው መደራጀት ይችላል ሰራተኛው መብቱ ነው እንደዚህ እንደዚህ የሚል ነገር አስቀመጣ። ለብቻም አዋጅ አስቀመጣ። አሁን በወያኔ ዘመን የነበረው የሰራተኛ ትግል የተኮላሽ ነው የሆነበት ምክንያት ምንድነው? በመጀመሪያ ደረጃ የወያኔ ዘመን ምንድነው ያደረጉት ማህበራቱን ተቆጣጠሩ። ማህበራቱን በእነሱ ተቆጣጠሩት። እዛው ውስጥ ማህበሩ ውስጥ አሁን እኔ እንደዚህ ብዬ ስናገር በኢትዮጵያ ሰራተኛ ትግል ላለፉት 30 አመታት ትግል እያደረጉ ያሉ ሰራተኛውን መብት ለማስከበር እንትን እያሉ ያሉ እነተኛ ሰዎችን ምንም ህይወት ለማጨለም አልፈልግም። እኔም ራሴ ምክር ቤት አባል ስለነበርኩ ማለት ነው እኔም ወያኔ አባል ነበርኩ ማለት እንደዛ ከሆነ እንደዛ ለማለት ሳይሆን በዋና ዋና ቦታዎች ተይዘዋል። ያ ቦታ እንደውም እንደ ደህንነት ተቋም ነው። ነገር ግን በዛ ውስጥ ያንን ትግል የሚታገሉ ህይወታቸውን መስዋዕትነት አድርገው የተቀመጡ ሰዎች ነበሩ። አሁን ምሳሌ እነ ማናቸው እነ የኢትዮጵያ መምህራን ማህበር ምክትል የነበረው ዶክተር ታዬ ምክትል የነበረው እና አሰፋ ማሩ ህይወታቸውን ሰጥተውበታል። እነ ኃይሉ ውርጌሳ አሁን ለውጭ ሀገር በስደት የሚገኙ እነ አቶ ዳዊ ኢብራሂም በስደት የነበሩ እነዚህ ሁሉ ሰዎች ትግል አድርገዋል። ነገር ግን እነዚህን ሰዎች ነቅሎ ወያኔ ምንድነው ያደረገው የራሱን ሰዎች አስቀመጠና ተቆጣጠረ። አንድ ይሄ እንግዲህ አንዱ ለሰራተኛው ትግል መሞት አንዱ እንትን ይሄ ነው አንዱ ያንን ተቆጣጠረ። ሁለተኛው አሰሪው ብለን የምንለው ምንድነው ያደረገው ወያኔ ፕራይቬታይዜሽን በማድረግ የህዝብን ንብረት የነበሩትን ደርግ ከተለያዩ እንትን ወርሷቸው የነበሩትን ያቋቋማቸው የነበሩትን ተቋማት ወደ ጅላ ዞርኩኝ ብሎ ራሱ መልሶ ያዛቸው። ንብረቱ በተያዘ በእነዚህ ሰዎች ወይም ተወያኔ በሆኑ ኃይሎች ተያዘ። በውጭ ሀገርም ሰዎች ቢሆኑ እነዚህ ሰዎች የተወሰኑትም በከሱ ጋር አብሮ የሚሰሩ ተያዘ። ሰራተኛው እንደ ዕቃ አብሮ ነው የተሸጠው። ለምሳሌ ማሽነሪዎች ሲሸጡ አብሮ ሰራተኛውም ተሸጠ። ሰራተኛው በሚሸጥበት ጊዜ ማህበራት ስለኮላፕስ ለሆኑ ወይም ደግሞ ሽባ ስለተደረጉ የሚከራከር የለም። ሲሸጡ የሰራተኛው መብት እንዴት ነው? ጥቅማቸው እንዴት ነው? ደሞዙ እንዴት ነው? የስራ ዋስትናው እንዴት ነው? ይሄ ሁሉ የለም። አብሮ በንብረትነት አብሮ ሰራተኛው ተሸጠ። ወዲያውኑ ምንድነው ያደረጉት? እነዛ ባለሀብቶች ሰራተኛውን በግፍ ከስራ ያባረሩታል። ማንንም የሚከላከልለት የለም። ሶስተኛውና አሳዛኙ ነገር ደግሞ ምንድነው? እንግዲህ እነዚህ ሶስት ኃይሎች ናቸው በነገራችን ላይ በአንድ ሀገር ላይ የጤናማ የስራ ሁኔታ እንዲመጣ የሚያደርጉት የሰራተኛ ማህበራት፣ ሁለተኛው አሰሪዎች፣ ሶስተኛ መንግስት ነው። መንግስት በሌላ ቦታ በኢንተርናሽናል ሌበር ዩኒየን ወይም ደግሞ ሌበር ኦርጋናይዜሽን በዓለም ስራ ድርጅት ህግ መሰረት ሶስቱ ኃይሎች በጋራ ሆኖ ነው አንድ ሀገር ውስጥ መስራት ያለባቸው ነው። ወይም ይሄ ትሪፓርታይቲዝም ይባላል። ይሄ ትሪፓርታይቲዝም እኛ ሀገር ላይ ምንድነው የሆኑ? ሶስቱም አንድ ግንባር ፈጠሩና ሰራተኛውን ያጠቁ ጀመር። እንዳለ መታደል ነው። አሰሪው ወይም ባለሀብቱ ራሱ በመንግስት አካል ነው። ህግ አስፈጻሚው፣ ፖሊሱ፣ ደህንነቱ አጀንስት ሰራተኛው ነው የሚሰራው። እንደገና የሚያሳዝነው ነገር ማህበራቱን ዋና ዋና መሪዎችን አባረው ማህበራቱን ተቆጣጠሩት። አሁን ሰራተኛው አየር ላይ ቀረ። እንግዲህ የሰራተኛው ህይወት ላለፉት 30 አመታት በዚህ አይነት መንገድ ነው ያለፈው። ይሄ ነው እንትያ የነበረው ሁኔታ።
በጣም ጥሩ አመት። ብዙ ኢትዮጵያዊም ይሄን ነገር ይረዳዋል ብዬን ገምታለሁ። ምክንያቱም አገይቷ በዚህ በጎሳና በተከፋፈለ መልኩ ህገ መንግስቱ የሚለው ይሄን ነው። መከፋፈል ለነሱ መሳሪያ እንዲሆን ካድሬዎች መመልመያ የፖለቲካ መሳሪያ እንዲሆኑ መጠቀሚያ ስለሆነ የሰራተኛ ማህበር መብት የዲሞክራሲ መሰረት አይሆኑ የመናገር የመደራጀት የመጻፍ ልዩ ልዩ የሰው ልጅ ነጻነቶች የሚከለክል አገዛዝ ሆነ ድረስ ሰራተኛ ማህበር ሊታሰብ አይችልም በማንኛውም ቦታ ኢትዮጵያ ውስጥና ይሄ በርግጥም ይጥል። ሌላው ነገር ከዚህ ጋር ስለያያ አንዳንዴው ምናልባት ለአድማጮችም ትግራ እንዳይገባ የዚህ የውጭ ባለሀብቶች ሲገቡ ወይንም ሲሸጥላቸው ድርጅት ሰራተኞቹን አብሮ ነው የሚሸጡ የሚለው ነገር አንስተሃል። እንዴት ነው ይሄ ነገር የሚካሄደው? በጨረታ ነው ወይስ እንዴት ነው የሚካሄደው? በኢትዮጵያ ውስጥ በዚህ በንብረቶች በሚተላለፉበት ጊዜ ሰራተኛው አሰሪውን ያውቀዋል ማን እንደሆነ? ምክንያቱም ብዙ ጊዜ የሚባለው ምንድነው አብዛኛው ንብረት በወያኖች የተጠቀለለ ነው። ወያኖች ናቸው ያዙት ሀብቱንም በሙሉ ንብረቶችን በሙሉ ያዙት። ድሮ ገና ጀምሮ ከኤርትራኖች ሲባሩ ጀምሮ ከመንጠቅና ከመዝረፍ አንስቶ ከዛ በኋላ ሁሉንም ኢትዮጵያና አየር መንገድ ብንሄድ የወያኔ ካሪን ተቀመጠበት እንዳውም በውጭ ሀገር ሲሸል ነው የሚባል ቦታ ሁሉ ሆቴል የገነባ ነው ስራ አስኪያጁ ማስ ነገሮች ናቸው ብለና እያንዳንዱ ድርጅት በባንክም ውስጥ እንሄድ በባቡር ሀዲዱን እንትመልከ በሙሉ ተይዞ የነበረ በወያኔ ነው። እና ባለሀብቶች የሚባል ነገር ይታያል? ሌላ ሀብት ባለበጸጋ ባለሀብት የያዘው ሀብት ይታይ ነበር? ሌላ ባለቤትነት ያለው ለልባገይቶ ባሉት ቁልፍ ኢንዱስትሪ ቦታዎች ላይ
በእውነቱ ለመናገር በአገሪቱ ውስጥ በእኔ የሚሆን እንደው ብዙ ሰዎች የሚስማሙበት በአገሪቱ ውስጥ ባለሀብት አለ ፕሮዳክቲቭ የሆነ ለአገሪቱ ለውጥ ሊያመጣ ወይም እንትል የሚለው በጣም ኢሊት የሆኑ ሰዎች ናቸው። እንደው ካሉም እነዛ ሰዎች አብዛኛው ጥገኛና ዘራፊ ባለሀብት ነው። ለምሳሌ አንዱን ማንጣት ይችላል። ለምሳሌ ያበባርሻ ምንድነው የሚያደርጉት? ያበባርሻ ከውጭ ሀገር ከኬንያ ከዩጋንዳ ከምናምን በዚህ በእንትን የተባረሩ ዩጋንዳና ኬንያዎች ያባረሯቸው ሰዎች ወደ ኢትዮጵያ ይመጣሉ። የዚህ በአውሮፓ በአሜሪካ ያሉ ሌቦች ናቸው። እነዛ ከመጡ በኋላ ምንድነው የሚያደርጉት? የሚሰጣቸው መሬት የገበሬው እርሻ መሬት ተቀምጦ ነው። ገበሬውን በብር ከ50 በሁለት ብር ገበሬውን ያፈናቅሉታል። እንደገና እነዚህ ሰዎች ደግሞ ለብሔረሰብ ጥቅም ነጻነት የቆምነን ምናምን እያሉ ደግሞ በየእንትኑ ያው የሚለፈልፉት አለ። ምንድነው የሚያደርጉት? መሬቱን ከቀሙ በኋላ እርሻ ጤፍ የሚመረትበትን ባቄላ የሚመረትበትን ስንት ነገር ገበሬው ህይወቱን ሪል የሚበላውን ነገር የሚያረግበት ህይወቱ የሚፈልገውን ያንን ቀምተው መሬት ላይ አበባ እንዲተከልበት ይደረጋል። ትላልቅ ሼዶች እነዛ ሰዎች አስቀምጣሉ። አምስት አመት የታክስ ፍሪ ይሰጣቸዋል እነዚህ ሰዎች። አራት አመት ከዘጠኝ ወር ሰርተው ክተው ይሄዳሉ። ሲሄዱ ግን የሚገርመው ነገር ምንድነው የሚያደርጉት? የመጀመሪያው ነገር መሬቱን አጣጥለው ያካባቢው ሃይቅ ውሃ ካለ ውሃውን በሙሉ አጥፍተው ሰራተኛውን በተበላሽ ኬሚካል በትንሽ ገንዘብ በ20 ዩሮ በ30 ዩሮ በወር እየቀጠሩ በጤናውን አዛብተው ድርጅቱን ዘግተው ታክስን ተከፍሉ ወጥተው ይሄዳሉ። አሁን እነዚህ ነው ባለሀብቶች እያሉ የሚያወሩ። እንግዲህ አንደኛው ሁለተኛው የነበሩት የመንግስት ንብረት የነበሩት ተይዞ የነበሩት ሆቴሎች፣ ትላልቅ ድርጅቶች፣ የኮንስትራክሽን ድርጅቶች እንደ ህንጻ ማነው ህንጻ ኮንስትራክሽን ይባል የነበረው በደርግ ጊዜ የነበረው ፋብሪካዎች እነን ሁሉ ወደ ግል በምን አይነት መንገድ እንደሚዞር ሳይታወቅ ባለቤትነታቸው ብቻ ያዞሩታል። በዚህ ጊዜ ሰራተኛውን የሚመለከት ነገር ስለሆነ የሰራተኛ ማህበራት እነዚህ ድርጅቶች ከመሸጣቸው በፊት ቀርበው አብሮ መነጋገር አለባቸው። የትም ሀገር ላይ የሚደረገው ነገር ግን ያ ይደረግ አሁን ይሰራ። እነዚህ ባላ ከህንድ የሚመጡ ከቻይና የሚመጡ ባለሀብቶች ከጀርባ ባለስልጣናቱ አብረው አሉ። አሁን ብዙ ድርጅቶች ለምሳሌ አንድ ማስተዋወሰው የኢትዮጵያ ሰራተኛ ማህበር ምክር ቤት ስብሰባ ላይ ሪፖርት የቀረበ ደብረዘይት አካባቢ አንድ የባልሀብት ድርጅቱ ውስጥ እስር ቤት አቋቁሞ ፖሊሶች በቀን በቀን እየተቀያየሩ አበል እየሰጣቸው እዛ ይገባሉ። ሰራተኛ ጥፋት ሲያጠፋ ወደ እስር ቤት ይላካል። እዛ ግቢ ውስጥ ይታሰራል። አንድ ቀን ሁለት ቀን ይታሰራል። እንግዲህ እነዚህ ባልሀብቶች እስከ ማሰር የሚደርስ ነገር ስልጣን ነው ያላቸው። ገንዘቡን እንደፈለጉ የሚያወጡበት የሰራተኛውን ጤና እንዲጠበቅና መብትን መጠየቅማ ምንም እንትን አይደለም። እግዚአብሔር የሰጠውን የመናገር መብት እንኳን የከለከሉ ናቸው። እና በጨለማ ውስጥ ነው 30 አመት ሰራተኛ የነቁ ደግሞ ስለማህበር ጉዳይ የሚያውቁ ማደራጀትን የሚያደርጉ ሰዎች ደግሞ በቀጥታ በደህንነት እየተከታተሉ ያጠፋቸዋል። እና የነበረው በአገሪቱ ውስጥ የነበረው የእንትን ይባል ነው የባለሀብት ብለን የምንላቸው ሰዎች እኔ ጥገኛ የሆኑ በዝባዥ እና ከእንደው ቃላት ሊገልጸው ከሚችለው በላይ ለጥፋት ብቻ የመጡ ሰዎች እንጂ አገርን ሊያለሙ የሚችሉ ወይንም ደግሞ ለውጥ ሊያመጡ የሚችሉ የሰውን ህይወት ሊቀይሩ የሚችሉ ሰዎችም አይደሉም። ይሄንን ደግሞ ውሸት አለመሆኑን አሁን እያንዳንዱ ሪፖርት ማየት ይቻላል። የአበባርሻ ዛሬ ምን ላይ ነው ያለው? የተሸጡ ፋብሪካዎች ምን ላይ ነው ያሉት? ወደ እነሱ ያዞሯቸው የተለያዩ ቶች ምን ላይ ነው ያሉት? ይሄ ኢንዱስትሪ ፓርክ ምን ነው ምን ላይ ነው ያለው? ዛሬ ቢገመገም አንዱም የሚረባ ነገር የሚሰራ የለም። ይሄ ነው የሆነው። ግን ገንዘቡ ተዘርፎ ኢትዮጵያ ህዝብ በድህነት ላይ እንዲወርቅ ነው የሆነው።
ያው ይታወቃል። ወደ ትግራይ ነበር የሚሄደው። ዛሬ እስከዛሬም ለአዲስ አበባ ያሉ ህንጻዎች ተሰሩ ተገነቡ ቤት ክራያቸው አሁንም ቢሆን የሚገኘው ገቢ ለወደዛ ወደ መቀሌ ነው የሚሄደው። ይሄ ግልጽ ነው። ባዩታ ውስጥ እንደ ጓሯት ክልት የበቀሉት ህንጻዎች በሙሉ ተያዙት በእነሱ ነው በወያኔዎችና አሁንም አገዛዝ ይሄንን ፈቅዶ እያሰራ ነው። አንድ ነገር ሌላ ግን በዚህ በማህበራዊ እንትኑ ሚዲያዎች የሚሆኑ በዜና ላይ እንዳየሁት እንግዲህ ብዙ ሰው ታዝቦ ሊሆን ይችላል። አሁን እስር ቤት የሚገኙት ማናቸው? ሳውዲ አላሙዲን ሸካላሙዲን ጋር የሚሰሩ ሰራተኞች በቴሌቪዥን በመናምን ሲታይ መብታችን የተከበረ ፈቃድ ባመት ይሰጠናል የወሊድ እንትን ሴቶችም እንደዚህ ያገኛሉ ያመት ደግሞ ከ12 ወር ከሆነ 13ኛ ወር ሁሉ እናገኛለን በማለት ብዙ ነገሮች ሲያቆላምጡ ይሰማሉ። እንደውም ተፈተዋል ከእስር ቤት ወደ ቆም እስር ቤት ሲለወጡ በጣም ትልቅ ድግስ ተደርጎ ባጌቷስ ማአት የሚዲያ ሽፋን ተደርጎ ነበር። ሰራተኞቹ ያለቀሱ ነው ያና እዛ ይሄ እሳቸው ያዙት ንብረትና ኩባንያዎች ምናምን የተለየ አስተዳደር ነበረው ታቁ ነበር እናንተ በመክር ቤት ውስጥ ከዛ ከነሱ ከሳቸው ከም ከሚ በመንብረትነት ከያዙት ሀብት እንትን ውስጥ የሚመጡ ሰራተኞች ተወክሎ ካሉ ምን ይሏችሁ ነበር? ምንድነው ልዩነቱ? እንደዚህ ባንድ ሀገር ውስጥ እነሱ ተደስተው ሌሎቹ አዛኝና ደሞዛቸው በጣም ከጆዳፉ ነው ምንሆን የተገደዱበት ሁኔታ ባንድ ሀገር ውስጥ 3 4 ጋለ ማለት ነው።
እዚህ ላይ ምንድነው በጣም ጥሩ ጥያቄ ነው እንደውም ያነሳው። አጋጣሚ ሆኖ እኔ በሼክ መሐመድ ድርጅት ውስጥ የሰራተኛ ማህበር መሪ ነበርኩ። በሼክ መሐመድ ድርጅት ውስጥ ነው እና እዛ ድርጅት ውስጥ የነበረውን ሁሉንም ነገር እያንዳንዱን ያቃለሁኝ። እዛም የነበረ ፍራም ያጣ እንዳጣ ማለት ከፍራም ከተባረሩት ውስጥ አንዱ እኔ ነኝ። የማህበር መሪዎች ከፍራፍ ያባረሩ እንግዲህ ሼክ መሐመድ ፈቅደው ነው የሚያደርጉት። ሁለተኛ ደረጃ ደግሞ የሳቸው ትንሽ ወሰብሰብ ያለም ሌላ ብዙ ፕሮግራም የሚጠይቅ ነገር ነው። የሳቸው ሁኔታ ከሌሎች ባለሀብቶችም ጋር የሚታይም አይደለም ለየት ያለ ነው። በሼክ መሐመድ ድርጅት ውስጥ እንግዲህ ሼክ መሐመድ ወደ 37 የሚሆኑ ካምፓኒዎች ነው ያላቸው። ኦልሞስት እንግዲህ አሁን ለምሳሌ የቡና እና ሻይ ድርጅቶች በሙሉ በሳቸው እጅ ነው ያሉት። ከብት ማን ነው ይሄ የስጋ ውጤቶችን የእርሻ ውጤቶችን የሚያመርት ኤልፎራ የሚባል አለ። የኤሌክትሪክ ቃዎችን የሚያስገባል፣ መኪና የሚያስገባል ናሽናል ሞተርስ። ወርቅ የሚያወጣዋል፣ ማዕድናትን እብነበረድ የሚያወጣዋል። ሆቴሎች አሉ ለምሳሌ እንደነ ሸራተን ምናምን አይነት ሌሎችም አሁን እንትን ያሏቸው አሉ። ብዙ ብዙ ካምፓኒ ነው ያላቸው ሼክ መሐመድና በዛ ድርጅት ውስጥ ለምሳሌ የሚድሮክ ቴክኖሎጂ ግሩፕ የሚባለው ማኔጅመንቱ የተለየ ነው። ለምሳሌ አሁን እሱ በዶክተር አረጋ ነው የሚመራውና ወለስ ለመናገር እንደ ሁሉንም ነገር ማጨለም ወይም ውሸት መናገርም ያው ስለማይጠበቅብኝ ዶክተር አረጋ ለሰራተኛው እኔ በሳቸው ስር ሁኜ ባልሰራም ለሰራተኛው የተሻሉ ሰው ነበሩ ናቸው ይባላል። አንደኛው ነገር ምንድነው ሰራተኛው በቀጥታ ሄዶ መብቱን መንካት የማይፈልጉ፣ ሁለተኛ ደረጃ የማህበር መሪዎችንም ኑ ብለው ይደራደራሉ ሲባል ሰማለሁ ባለው ሁኔታ ማለት ነው። ነገር ግን ሼክ መሐመድ እንዳልኩ ብዙ ድርጅቶች ነበራቸው፣ ብዙ ካምፓኒው ብዙ ነው። ሌሎቹ ድርጅቶች ደግሞ በጣም ዘግናኝ የሆነ ከሳቸው የማይጠበቅ ብዙ ስራ የሚሰራበት ነው የነበረው። ምሳሌ አሁን እንግዲህ ይሄ እንደ ማኔጀሮቹ ሁኔታ ሊለይ ይችላል። እንደ አሁን ለምሳሌ ሸራተንን ብንመለከት ሸራተን ንብረትነቱ የሼክ መሐመድ ይሆናል እንጂ ማኔጅመንቱ ደግሞ የዓለም አቀፍ ስታሩድ የሚባል ካምፓኒ ነው፣ የሆነ ድርጅት ነው። ስታሩድ ደግሞ በዓለም ከ800 በላይ ሆቴሎች አሉት። አሁን እንግዲህ ይሄ እንግዲህ የፍራንቻይዝ ማኔጅመንት ስለሆነ ማኔጅመንቱን በሙሉ የያዘው ስታሩድ የሚባለው የአሜሪካ ድርጅት ነው። እሳቸው ንብረቱ ነው ንብረትነቱ ነው እሳቸው እንትን ያለውና ይሄ ውል አለ። እንግዲህ ይሄ ውስብስብ ነገር ስለሆነ ብዙ አይነት ነገሮችን የሚነካ ነገር ስለሆነ ብቻ በዚህ ፕሮግራም ምን ጨርሰው አይደለም። ነገር ግን በሼክ መሐመድ ድርጅት ውስጥ ብዙ በደሎች፣ ብዙ ግፎች፣ ሰዎች ከስራ እየተባረሩ ጥያቄያቸውን ሲጠይቁ እየታሰሩ አንዱ ከስራዬ እንድባረር ከተደረኩት ውስጥ አንዱ ነኝ። አሁን ሊቪንግ ዊትነስ ነኝ ለዚህ ጉዳይ። ፍርድ ቤት ሄደ ፍትህ አታገኝ የሼክ መሐመድ ነው ከተባለ ሚዲያ ሂድን ሚዲያ ያቀርብልህም። ምክንያቱም ሚዲያውን በሙሉ እሳቸው ናቸው የተቆጣጠሩት፣ የግል ሚዲያውን የምኑን በል ማለት ሁሉ በእሳቸው ስም። ፓርላማው የሀገሪቱ ፓርላማ ሽባ ነው፣ ሄደህ ብትከስ ምንም የምታመጣው ነገር የለም። እና እንደውም እጅግ በጣም አስፈሪ በሆነ ሁኔታ ውስጥ ነው እኔ በራሴ ህይወት ነው ያሳለፍኩት። ግን ታግለናቸዋል እስከ መጨረሻው ድረስ እስከምንችለው ድረስም አሸንፈናቸዋል ዓለም አቀፍ ፍርድ ቤት ድረስ በመሄድና ሼክ መሐመድን በጣም ብዙ ክፎች በድርጅታቸው ውስጥ ይደረግ ነበር። ግን እንዳልኩ ብዙ ውስብስብ ስቴክሆልደሮች በዛ ውስጥ ስላሉ፣ ብዙ ባለድርሻ አካላት ስላሉ አሁን በዚህ ፕሮግራም ላይ ሁሉንም መዘርዘር አይቻልም። ግን እንዳልኩ ነው አሁን ለምሳሌ እነ ዶክተር አረጋ የተሻለ የማኔጅመንት እንትን እንዳላቸው ይሰማል። ሪፖርቶችንም እኔም አነብ ነበር። ይሄ ነው እንትን ለምችል
አይ በጣም ጥሩ። እንደ ባንተ አሳሳሰብ እንግዲህ መቼም በሰራተኛው ማህበር ውክልና ይዘህ ለረጅም ጊዜ ስትሰራ ቆይተሃል። ያው መቼም እዛው በአካባቢ መኖር ማየትና መመልከት ያው እውነትን ምስክርነትን ማሰጠት እንተልና መስካለ ድረስ የሰጣቸው ምስክርነቶች እውነትነት አላቸው ይምልምነት አለኝ። ሌላው ትልቁ ችግር ምንድነው በአገራችን እንግዲህ እያንዳንዳቸው አሁንም ቢሆን በአገራችን ውስጥ የተመሰረቱ ፓርቲዎችም ሆኑ አገዛዙ አሁን በዚህ በዝርፊያውም በመኑም ይሄ ነገር ተናገርካቸው ተፈጸመበት ምክንያት በአገሪቷ ውስጥ ይሄ ሊበራል ኢኮኖሚንትን አለን አመለካከታችን የነጻ ገበያ ነው የሚለው እንትን የብድር እሺ የውጭ ሀገር እንትኖችን አመለካከቶችና ስርዓቶችን ግንባታ ይዘው የሚነሱ አገዛዞች ናቸው አሁን አፍሪካ ውስጥ ያሉት ለኢትዮጵያ መንዛ ሁኔታ ግን ምንድነው በዛ ታጅቦ ሌቦች ሁሉ አብረው ይገቡበታል አገዛዙ ዘራፊና ቀማኛ ስለሆነ ደስ ሌላውም እንደዚሁ ነው በሁሉም ዘርፍ የተሰማሩት በ ፕራይቬት እንትን የመሰረቱት ሁሉ በሙሉ ከረጥ ካለ መክፈል ብዙ በማጭበርበር ሰራተኛውን ትንንሽ ደሞዝ መክፈል ነው የሚሰሩትና አሁንም ያሉት ፓርቲዎች በአገራችን ተቃዋሚ ነን የሚባሉትም ይሄንኑ ነገር ነው የሚያቀነቅኑ ነጻ ገበያ ነጻ የሊበራል እንትን የዚህ መምራባ አውሮፓ የሚታየውን ሁኔታ ነው እናመጣው ይላሉ በዛ ነው የሚወዳደው ፉክክራቸው ነው መዛ ላይ ያረፈውና ይሄንን ሰራተኛው እንዴት ነው የሚገነዘበው በመቼም አንድ አገር ውስጥ ያለ ሰራተኛ ለመብቱ ሲል መታገል አለበት መነሳሳት አለበት የዘሩ ፖለቲካ እንትን ማነቆን ይዞት እስካለ ድረስ ይሄኛውን አሁን እንዲዘረፋውና ግፍ ቢፈጸመውን በባርነት ደሞዝ መኖርን ለሳሱ ለተነሳስቶ ለመታገል የሚያስችል ጥረት አርጎ ያቃል በወያኔ ጊዜ
አሁን ምንድነው በቀደም እንደጠቀስኩት እንግዲህ የኢትዮጵያ ሰራተኛ በዚህ ባለፉት 30 አመታት እንዳለ መታደግ ነው በብዙ ማነቆች ውስጥ ነው የወደቀው እንዳልኩ እንግዲህ መንግስቱ ያለው መንግስት ያው ዘራፊ መንግስት ነው እንኳን ሲሰራተኛ አይደለምና እግዚአብሔር የሰጠውን የመናገር መብት ማንንም ሰው አልሰጠም የሰጠው እግዚአብሔር ነው ደግሞ በተፈጥሮ ያገኘነው ነው የተፈጥሮ ያገኘነውን መብት የሚከለክል መንግስት የነበረበት ወቅት ነው እና እንኳን ሰራተኛ መደራጀት መብቱን መጠየቅ ይሄን ነገር አይደለምና በዚህ የዛ አይነት መንግስት ላይ ወደቀ አንደኛው በዘራፊ እጥንም እንትን የሚል ከፋፋይ በዘር ያገሪቱን ተባባሪ ነው ያጨራረፈ ያለ መንግስት ላይ በዚህ በኩል ወደቀ። ሁለተኛው አሰሪዎች ወይም ደግሞ ባለሀብቶች ተብሎ የሚባሉት ተመልሶ የነዚሁ ሰዎች ግልባጮች ወይም ደግሞ እነዚሁ ሰዎች ራሳቸው ደግሞ በሌላ በኩል ደግሞ አሰሪው ነው መጡ ደግሞ እንግዲህ እነዚህ ሰዎች መጡ። ሁለተኛው ይሄ ነው ፕሮብለም። ሶስተኛ የሰራተኛ ማህበራት ከመቼውም ጊዜ በላይ በርግጥ ባለም አቀፍ ደረጃ የሚሰራተኛ ማህበራት በዚህ በሊበራል አስተሳሰብ ተዳክመዋል። የኛ ሀገር ግን በባሰ ሁኔታ ማህበራት ተዳከሙ። አሁን ሰራተኛው በዚህ ሁሉ ማነቆ ውስጥ ገባ። አሁን ድህነት አለ፣ ያስተሳሰብ ይሄ የትምህርት ማነስ አለ። እንግዲህ ያው ማይምነት በከፍተኛ ሁኔታ የበዛበት ሁኔታ ነው ያለው። ስለ መብት መናገር የሚያሳስርበት ነው። በዚህ ሁኔታ ሰራተኛው መብቱን ለመጠየቅ የማያስችልበት ቢጠይቅም ደግሞ ህይወቱን የሚገብርበት ሁኔታ ላይ ወደቀ። አንደኛው ይሄ ነው። ሁለተኛው ነገር ግን ትልቁና እንትሩ በመጀመሪያ ደረጃ ምን ያለበት ተቃዋሚ ድርጅቶቹ ደግሞ በሌላው መልኩ ደግሞ ተቃዋሚ ድርጅቶቹ የሰራተኛው ጉዳያቸው አይደለም። በጣም የተወሰኑ የፖለቲካ ድርጅቶች ካልሆኑ በቀር የሰራተኛውን ጉዳይ ኢሹአቸው አድርገው ያነሱ የሉም እስካሁን ድረስ። በጣም የተወሰኑ በቁጥር እንደው ስማቸውን መጥቀስ ይቻላል ምን ያክል እንደሆነ። ሌሎቹ ግን የሰራተኛው ጉዳያቸው አይደለም። ያለው መንግስት ደግሞ አገሪቱን ወደ ኢንዱስትሪያላይዜሽን አሻጋግራሉ ልማታዊ መንግስት ነኝ እንደዚህ ይያለ በየቀኑ ይናገራል። ነገር ግን ልማታዊ መንግስት ወይም ደግሞ ዴቨሎፕመንታል ስቴት ከሆነ ዴቨሎፕመንት ሊመጣ የሚችለው በሰራተኛው ጉልበት ነው። ምንም እንደ ከሰማይ የሚወርድ ምንም ነገር የለም። ሊመጣ የሚችለው በሰራተኛው ጉልበት ብቻ ነው። ሰው ወደ ስራ ሲሄድ ሰው መብቱ ተጠብቆለት ዋስትናው ተጠብቆለት ጤናው ተጠብቆለት መደራጀት ይችላል መብቱን ተጠብቆ ይሄንን የሚሰራ ሰራተኛ ዴቨሎፕ ያደረክ ያሳደግ ስትመጣ አድርገስ የሚመጣ ጀርመኖች ያደጉት በዚህ ነው እንግሊዞች ያደጉት በዚህ ነው አሜሪካኖች ያደጉት በዚህ ነው በሌላ በምንም ነገር አይደለም። የትኛውም ዓለም የሚያድገው በሰራተኛው ጉልበት ነው። ስለዚህ ያን ደግሞ እነዚህ ሰዎች ሁሉም ባንድ ላይ ሆኑ ነገደሉት። አሁን አገሪቱም እድገት ማንጠፋት ይችላል ሰውም መለወጥ አይችልም። አሁን የምናየው አይነት ሲቹዌሽን ተፈጠረ። ለዚህ ሁሉ ግን የመጀመሪያ ዋናው በመጀመሪያው የዚህ ጉዳይ ያገባኛል ብሎ መነሳት ያለበት ሰራተኛው ነው። ሰራተኛው መብቱን ለማስከበር መደራጀት አለበት። ምክንያቱም በኮሌክቲቭ ፓወር ስካላ መጣደሩ ሰራተኛው መብቱን ሊከበርለት አይችልም። በየኢንዲቪዲዩዋሉ ያንዳንዳችን የየራሳችንን ትግል እናደርግ እንችላለን። ነገር ግን ኮሌክቲቭ ፓወርስ እናመጣ ሰራተኛ ጉልበቱ ኮሌክቲቭ ፓወር በሚያመጣ በግዜ ብቻ ከዚያ ውጭ ያለው ነገር ምንም ዋጋ ያለው ነገር አይደለም እና ሰራተኛው ራሱ ማደራጀት ራሱ እንትን ማለት ወደ ተሻለ ደረጃ ላይ ለማድረግ መብቱን ለማስከበር ሰራተኛው በመጀመሪያ መደራጀት አለበት ከዚህ ግን በተጨማሪ የፖለቲካ ድርጅቶች ራሳቸው ይሄንን ኢሹ እንደ ኢሹ አድርገው ሞቢላይዝ እንዲያደርግ ሰራተኛው ራሱን እንዲያቅ የማስተማር አዌርነስ ይመስጠር ግንዛቤዎችን ማስጨበጥ ስራዎችን ለፍራት አለባቸው ከዚህ በተጨማሪ ሚዲያዎች አሁን እናንተ የትልቅ ነገር ነው እናንተ አሁን አቀርባችሁ የትኛው ሚዲያ የሰራተኛውን ጉዳይ አያቀርብም ሜይዴይ ላይ እንኳን የሚያቀርብ የለምና የሰራተኛውን ጉዳይ ሚዲያዎች ልክ እንትን አድርገው በተወሰነ ጊዜ እንኳን ሰው አዌርነስ እንዲኖር የመስራት ስራ መስራት አለባቸውና ይሄ ሁሉ ነገር አልተደረገም ይሄ ካልተደረገ ደግሞ አገሪቱ ውስጥ ለውጥ እድገት ማምጣት አይቻልም ይሄን ነው እኔ ለልህነት የምችለው ነገር
ሁሉም ከስልጣን ላይ መነሳት ስለሚፈልግ ያው ሁሉም የሚረባረበው ከዛው ከጭንቅላት ካናቱ ላይ ካልተነሳህ ለውጥ አላመጣም ያንን ካልጨበጥ ስለሚል ማንንም እንዳልከው ነው ሁሉም ሲደራደር ማገዛዙ ከሌሎች ጋር እንዴት ምንና እንዲያታርገን ስልጣን እንካፈል ነው የሚለው እንጂ ወይንም እንዲያታርገችን ሀገር በያዝነው ጎዳና ቀጥል የሚለው እንጂ ህብረተሰብ ውስጥ ያለው መሰረታዊ ችግር መፍታት የሚፈልጉ ያሉ በጣም ጥቂቶች ናቸው ይሄ መሰረታዊ ጉዳይ ነው ፓርቲኖቹ ተቃዋሚ ነን የሚሉት የሰራተኛውን የሌላውን ህብረተሰብ ችግር ይኑር ደረጃው ሌሎች ነገሮች ያነሱ ከህዝቡ ጋር ካልተዋዩና እንዴት እንደሚፈታ ካልተናንትን ካልሰሩ አስቸጋሪ ነው ባንዳገር ውስጥ መሰረታዊ ለውጥ ለማምጣት ቅድም ጠቅሰው ነበር የሰራተኛው ማህበር ህግ የሚለው በዚህ በውያኔ አራይቶ ህገ መንግስት ላይ እንደተጠቀሰው በነገራችን ላይ ይሄ አሁን አራይቶ መንግስት እየተባለ የሚጠቀሰው ውስጥ አብዛኛውን ነገር እዛው ስካሉት አንቀጾች ውስጥ እንደው እነተን እንነጋገር እስከተባለስ ከውጭ ሀገር የተገለበጡ ነገሮች በብዛት አሉባቸውና እንዳለ ጥሬው ነው የተቀመጠው የሰራተኛው ማህበር አደረጃጀት መብት የፋብሪካ ሰራተኞች ተሰባስበው መሰረታሉ ድርጅት መብታቸው ነው ሰላማዊ ሰልፍ ማድረግ መብታቸው ስራ ማቆም አድማ ይላል ይሄ ሁሉ የተገለበጠ ነገር ነው ሌላ ስለጠነው ዓለም ውስጥ ያለ ነገር ነውና ነገሩ ግን ተተብቶ የተቀመጠው በዘር ላይ አግይቷ ተሸንሽና በዘር ላይ ያረፈ አገዛዝ ነው ያለው ሰራተኛውም የፋብሪካው ሲቀጠር ዘርህ ማን ነው መታወቂያ ወረቀቱም ዘርህ ማን ነው አይደለም እንዴ እና ይሄ ዘርህ ማን ነው የሚለው በዘር ያማከለ ስርዓት ውስጥ በቤተሰብ ሁሉ ገብቶ የከፋፈለ ነው ይህ ሁኔታ ሰራተኛ ማህበር ለማደራጀት ቀርቶ ሊታሰብ አይችልም አንድ ህብረተሰብ ውስጥ ሰው እንደ ሰው ሳይሆን በዘር ላይ ያረፈ እንትን እስካርግስ መተማመንም የለም ሁሉም በየዘሩ ተጓድሎ ለጥፋት ለተሰልም ይሰለፈው ማለትና ዛሬም ቢሆን በአገራችን ባልና በየም ዘመን የመጣው ያንኑ ለማንበር ስለሆነ አይቷ ከግድጦ ለማጡ እየተሽከረከረ እየተንደረደረች ነው የምትል ያለችው እና አንተ ከተቀስካቸው ነገሮች እስቲ እንደው በተጨማሪ መጥቀሰው ነገር ካለ ሚዲያዎች የሰራተኛውን ችግር ያነሱ የለም ሁኔታ ያነሱ ማብራሪያ ይስጡበት የመወያ መድረክ ከፈት ከሚለው ሌላ ምን መደረግ አለበት? መቼም ህብረተሰባችን ለመለወጥ ያንዳንዱ ያለውን ችግር ለመፍታት የግዴታ ህዝቡ መነሳት ይኖርበታል መጠየቅ አለበት ሰላማዊ ሰልፎች ማድረግ አለበት ማለት ነው ግንባሩን ሰጥቶ መስዋዕት ማድረግም ካለበት መስዋዕት ማድረግ አለበት ማለት ነው ይሄ ነገ ተሟጦ ካለቀ እንግዲህ አመጽም ሊቀጥል ይችላል ይሆን ይሆናልና ይሄን መሰረታዊ ሆኖ በአገሪቱ ውስጥ ያለውን የዲሞክራሲ ጦስ ሳይፈታ ስለ ሰራተኛ ማህበር ማውራት ይችላል ለነይ ይሄ የመሰረታዊ ሀሁ ጉዳይ ስለሆነ አገዛዙ ጽንፈኛ ነው አገዛው ዘረኛ ነው አሁንም ያለው ዘረኛ አገዛዝ ነው የነገስ ካለ ድረስ ውዴት ማፈንፈን ስለ ሰራተኛ ማህበር ማውሳት እንችላለን ይሄን ነገር እስቲ እንዳስተያ በሰጥበት አንተ ከስለነበርክበት ህዝቡ ሰራተኛን ያስባል አብረንን ስንታገል ባካችሁ ማህበርን መስርት የሚል ሰራተኛ መወያ መድረክ አላችሁ ነበራችሁ
ዳው እንግዲህ እንደው በመሆነቱ ለመናገር የዚህ ሊበራል አስተሳሰብ ለምሳሌ በ1983 ወይም በ91 በፈረንጆች አቆጣጠር ወደ ሀገሪቱ ውስጥ ወያኔ ይዞት ሲገባ ምንድነው ያደረገው ያው ፕራይቬታይዜሽን ነው ያደረገው የመንግስት የሆኑትን ነው የህዝብ ንብረት የሆኑትን መሸጥ በኮሌክቲቭ ሰዎች ራሳቸውን መብታቸውን እንዳያስከብሩ ማድረግ ይሄን የተለየ ነገር እያደረገ ነው የመጣው ከዛ ደግሞ ተጨማሪ በጣም የኛ በጣም ወደ ከፋ ነገር ሆኖ ደግሞ በጎሳና በሃይማኖት ውስጥ ገብቶ ህዝቡን መከፋፈል ፖሊሲ ወጥቶለት ህግ ወጥቶለት አስፈጻሚዎች ወጥተውለት ሚዲያ ተቋቁሞለት ያለመታከት ሌት ከቀን በአገሪቱ ውስጥ ተሰራበት ይሄ ነገር እና የሰራተኛ ማህበር በመጀመሪያ ለማጠፍ ሙቭመንት ነው። ለምሳሌ ደቡብ አፍሪካ ውስጥ ያለ አንድ ሰራተኛ ጥያቄና ኢትዮጵያ ውስጥ ያለ አንድ ሰራተኛ ጥያቄዎቻቸው ተመሳሳይ ነው። ሰራተኛ ምንም የትም ሀገር ይሁን ነጭ ሆነ ጥቁር ሆነ ቢጫ ሆነ ሰራተኛ ሰራተኛ ነው። መብቱን የሚያስከብረው ተመሳሳይ ነው። ለዚህም ነው ዓለም አቀፍ ህጎች እንትን የሚሉ ለምሳሌ ከዩኤን ኤጀንሲዎች ወይም ደግሞ ተቋማት ከሚባሉት ውስጥ አይሎ ከሁሉም የተሻለ ጠንካራ ነው። ምክንያቱም ዓለም አቀፋዊ የሆነ ኢሹን ነው ያነሳው እና በእኛ ሀገር ውስጥ አማራ ሆነ ኦሮሞ ሆነ ከምባታ ሆነ ሀዲያ ሆነ ወይም እስላም ሆነ ክርስቲያን ሆነ ሰራተኛ ሆነ በደሉ አንድ አይነት ነው እና ከፖለቲከኞቹ የሰፋ አይዲያ ነው የሰራተኛ ኢሹን ማንሳት ከፖለቲከኞቻችን በሰፋ ሁኔታ ሰፋ ያለ ኢሹ ነው እና እንደውም እኔ በመመለከትበት የሰራተኛውን ጉዳይ ማንሳት በአሁኑ ሰዓት ፖለቲከኞቹ የሰራተኛውን ጉዳይ ሰራተኛው ስለራሱ ጉዳይ ማንሳት አገሪቱ ከገባችበት ማጥ ውስጥ መውጫ መንገድም ነው። ምክንያቱም ከጎሳ በላይ የሆነ ሐሳብ ስለሆነ ሁለተኛ ደረጃ ደግሞ ሰራተኞች በሁሉም ቦታ ላይ ያሉ ሰራተኞች በጠቅላይ ሚኒስትር ቢሮ ውስጥ ያለውም ሰው የሚሰራውም ሰራተኛ ነው። በፋብሪካውም ውስጥ የሚሰራው ሰራተኛ ደግሞ ደሞዝ እንዲጨመርለት ይፈልጋል፣ መብቱ እንዲከበርለት ይፈልጋል፣ ሴፍ የሆነ ኢንቫይሮንመንት በስራው ቦታ ያስፈልገዋል፣ የስራ ዋስትና ይፈልጋል። ይሄ ሁላችንም አንድ አይነት ነውና ከገባንበት የጎሳ የፖለቲካ አዘቅት ለመውጣት ሰፋ ያለው ሐሳብ የሰራተኞችን ጉዳይ ማንሳት ሰራተኞች እንዲደራጁ ማድረግ ሰራተኞች ብቻ አይደሉም በመሰረቱ ሌሎች ሲቪክ ኦርጋናይዜሽኖች በሚቋቋሙበት ጊዜ በሚሰፉበት ጊዜ የዲሞክራሲ እንትን ምህዳሩ እየሰፋ ነው የሚሄደው። አሁን እኛ ሀገር ላይ በሬዲዮና በቴሌቪዥን ስለ ዲሞክራሲ ለ40 አመት አውርተናል።
አድማጮቻችን ቴሌፎን መቋረጥ አጋጥሞናል። እስቲ በሚቀጥለው ሙዚቃ ተከታትለን እንመለሳለን። ሼር ማጭቻችን እንግዳችን አግኝተናል። ይቅርታ ዳዊት ምናልባት ያው የቴሌፎን ግዜ ተወሰነ ደቂቃ ይችላልት በዚህ ምክንያት ነው። እሺ መስመሩ ያንተ ነው።
እሺ ከጀመርኩበት ለመነሳት የጎሳው ፖለቲካ ሀገሪቱን በጎሳ መሸንሸኑ ሁሉንም ነገር ነው። እንኳንስ ማህበራትን የሰራተኛ ማህበራትን አይደለም እንኳን ኢትዮጵያን የምታከለ ሀገር አለና ቤተሰብ ያለያየ ባልና ሚስትን ያለያየ ወንድምና ወንድምን ያለያየ ያገዳደለ ነገር ነውና ማህበራትንም ማዳክሟቸዋል። የሰራተኛ ማህበራትን ለምሳሌ ከካውንት ድረስ በርግጥ እንደው የኢትዮጵያ ሰራተኛ ማህበር በጎሳ ገብቶ በተቋም ደረጃ አልሆነም። አሁን እንደምናየው እንደሌሎች ቦታዎች የኢትዮጵያ ሰራተኛ ማህበር የመምራን ማህበሩም አለ ምንም አለ። ሰዎቹ ከተለያዩ ፓርቲዎች ልኳቸዋል ያው በስውር በግልጽም ባይሆን ከባዕዴን ከኦህዴድ ከምን ያሉ ይልኳቸዋል ያው እነዛ እንደ ደህንነት ናቸው። ነገር ግን በግልጽ ግን ሰራተኛ ማህበሩ ጥያቄው ከጎሳ በላይ የሆነ ነገር ስለሆነ ወይም ደግሞ ዓለም አቀፍ ጥያቄ ስለሆነ ያን ያክል ፔኔትሬት አድርገው ወይም ደግሞ ሰብረው እንትን ማለት አልቻሉም። ግን ማህበሩን ግን አዳክሞታል። አንዱ ካዳከሙ ውስጥ የጎሳ አስተሳሰቡ በአገሪቱ ውስጥ መስፈን ሰዎችን ወደ ጎሳቸው ወይም ወደ ማያልቅ ንትርክ ውስጥ እንዲገቡ በማድረግ መሰረታዊ የሆኑ የዲሞክራሲ እንትኖችን ሴቶችን እንድናጣ አድርጎናልና የግድ በአገሪቱ ውስጥ በርግጥ ዲሞክራሲ የመናገር መብት ስለከለለ ሰዎች እንዲከለለ የማህበራት ምን ያስፈልጋል ብለው የሚሉ አንዳንድ ሰዎች ያጋጥሙኛል። ግን ሁላችንም በየተፈለፍንበት ወደ ዲሞክራሲው ምን መጣበትን ወደ ነጻነት ምን መጣበትን ሰዎች የተሻለ ኑሮ የሚኖሩበትን ሁኔታ በእያለንበት የእምነት ተቋምም ያለ ሰው በመምህራን ማህበርም ያለ በሌሎች ማህበራት ያሉ ሰዎች በፖለቲካውም ያሉ ሰዎች ሁላችንም የየራሳችንን አስተዋጽኦ አያንዳንዷን ተጠር ስንጥል ለውጥ ባገራችን ላይ ማምጣት እንችላለንና እኔ የምለው የሰራተኛ ማህበራትን እንዲጠናከሩ የተሻለ ነገር እንዲሰሩ ሁላችንም የምንችለውን ድጋፍ ብናደርግ በተለይ ደግሞ የሚዲያ ሰዎች እናንተ ይሄንን ኢሹ አድርጋችሁ እንዲነሳ ሰዎች እንዲወያዩበት ብታደርጉ ብዙ የተሻለ ነገር ለሀገራችን እንድናመጣ ያደርጋል ብዬ ነው የማስበው።
በጣም ጥሩ። እንግዲህ አንተው ባለህ ግንኙነት ሌሎችም ከኢትዮጵያም ሊቀርቡ የሚፈልጉ አስተያየታቸው በመስጠት የሰራተኛው ማህበር ነጻነት እንዲያገኝ ያለው ዲሞክራሲን ጥንጭላንጭልም ሰፋ እንዲል ለማድረግ የሚደረገው ትግል ላይ ተባባሪ ከሆንከን ማንኛቸውንም ለማዋያት ፈቃደኞች ነን። እንግዲህ በዚህ ጉዳይ ላይ ደግሞ ለወደፊቱ አዳዲስ ነገሮች ካሉ ያው አንተንም ለማቅረብ እንችላለን። ሌሎችንም ከነገርከን በመደወል ቀጥታ ከነሱም ጋር በሚዲያው ላይ ቀርቦ እንዲዋዩ ለማድረግ ፈቃደኞች ነን። እንግዲህ እስቲ ያው ብዙ ሰዓቶች ብዙ ውይይቶች አድርገናል በዙሪያው ዙረን ዙረን የሚወስደን ወደ አንድ ቦታ ነው። ያው በሀገራችን የዘረኝነት የሰፈነበትና የፖለቲካ ጎሰኝነት ገኖ ያለበት ሀገር ውስጥ የሰራተኛ ማህበሮች አገንጥለን አውጥተን ለምን ያህል ተገኘ ምን ያህል ተመሰረተን ብለን ለመከራከር በጣም አስቸጋሪ ነው። ዋናው መሰረቱ ጎሰኝነት ነው። የጎሰኝነት እስካለ ድረስ በአንድ ሀገር ውስጥ የህዝብ ነጻነት የለም ማለት ነው። መደራጀት ነጻነት የለም ማለት ነው። ሰራተኛውም ለመብቱ መጠየቅ አይችልም። በዘር ላይ ያረፈ ስብስብ ነው የሚፈጠርም። አገሪቷም ያደረገች ያለችው አዲሱም አገዛዝ እና ቢይም እንትን የሚከተለው ኑኑ ነው ያደረጋ ያለውና እስቲ ለማጠቃለያ ሐሳብ ካለ የመጨረሻ እንትን የማጠቃለያ ሐሳብ ስጠንና ሐሳቦችን እንግዲህ እንትን አድርገናል አዳምጠናል። በተለይ ይሄን የመገናኛ እንትኖች መድረኮች ለተበደሉ በደለደረሰባቸው ትግላቸው ለእንትን ችግር እየፈጠረባቸው ወደ ስለሚጋዙት ለነሱ ሁሉ ጠበቃና ድምጽ በመሆን በአገልግሎት እንዲጸባረቅ ለማድረግ አስተዋጽኦቸውን ያበርክቱ ብለሃል። ይሄን መልእክት ብዙዎች የሚሰሙት መስለኛል። ሌሎች ሚዲያዎችም በዚህ ዙሪያ እንዲሰሩ ጥሪያችን ነው። የመጨረሻ እንግዲህ ማጠቃለያ ሐሳብ ካለ ሲስጠንና በዚሁ እንሰናበታለን።
እሺ አመሰግናለሁ እድሉንም ስለሰጠኛ ተተኮላ። አበርግጥ ይሄንን ነገር እኔ ቀርቤ ስለሰራተኛው እንዳቀርብ እንትኑን ስላገኘሁኝ እድሉን ስላገኘሁ በጣም ደስተኛ ነኝ። ለሌሎች ሰዎች በተለይ ይሄን አሁን እኔ ካቀረብኩት በኋላ ጉዳዩ ይሹ የሚመለከተናል አብረን እንትን እንላለን የሚሉ ሰዎች እኔ በማንኛውም መንገድ ዝግጁ ነኝ። በኢሜይልም በፌስቡክም በስልክም በማንኛውም መንገድ ያገኙ ይችላሉ። ተደዋውሉ መነጋገር ይችላል። ስለዚህ አድራሻዬን ከእናንተ መውሰድ ይችላሉ ይሄንን ፈቃደኛ የሆኑ ሰዎች። እኔ ግን ባለሁበት ቦታ በተማርኩት ትምህርት ያለኝ ኤክስፒሪየንስ እዛ ሀገር ላይ በሰራሁት ኢትዮጵያ ሰራተኛ ለዘመናት በችግር ውስጥ ያለ አገሪቱ በችግር ውስጥ ያለች እና ወደ ዲሞክራሲ ከመጣፈስ ፍልስፍናችን ከመባላት የተለያየ ነገር በማያያርክ ጨዋታው ውስጥ ገብተን እንትን ከመአለት ሀገራችን ወደ ተሻለ ሁኔታ እናደርስበት ከሪጅኑ ከአካባቢው ኢትዮጵያ የተሻለ ሀገር እንድትሆን ይቆም ብዙ ፖቴንሻል አለ። እንግዲህ 67% የሚሆነው ነዋሪ ኢትዮጵያውያን ወጣቶች ናቸው። ስራ ይፈልጋሉ። ሀገራችን ሰፊ መሬት አለን። አካባቢው ጂኦፖለቲክሱ አካባቢ የተሻለ ቦታ ላይ ነው ያለነው። የቀረን ነገር ምንድነው? ይሄ ሰው ሰራሽ የሆነው እኛ የፈጠርነው ዲክታተርሺፕ አስተሳሰብ፣ የዘረኝነት አስተሳሰብ፣ የአንቲ ወይም ጸረ ዲሞክራሲ አስተሳሰብ ይሄ ነውና ይሄንን ወደ ተሻለ ነገር ለማምጣት ፖለቲከኞች ሁላችንም በእያለንበት በየዘርፉ የየራሳችንን አስተዋጽኦ እናበርክት። ዘረኝነትን እንጸየፍ፣ ግፍን እንጸየፍ፣ የመብትን ወይም የሰዎችን መብት መረገጥን ሁላችንም እንጸየፍ። ይሄን ካደረግን የተሻለ አገር የተሻለ እንትን ለልጆቻችን ማውራት እንችላለን። ላስተላልፍ የምፈልገው መልእክቴ ነው። አመሰግናለሁ።
በጣም ጥሩ አቶ ዳይ ሳሙኤል ለዛሬ ሰጠን ማብራሪያ በልጆቻችንና በሪዲዮ ዝግጅት ክፍል ያመሰግኩ ይበዙን ሰናበታለን። እነቱ ነው ይሄ ነው። እርግጥ እንደተባለው በቀላሉ ላይ ከስም ይችላል። ሆነም አንድ ቦታ መጀመር ይኖርበታል። ይሄንን የዘረኝነትን የጽንፈኞችን የበላይነት የገነነውን ህዝቡ ራስ ካልታገለ ማንም ለዋርዶና ለጥላው ወይንም ለለውጣ አይችልም። ጥሩ ትክክል ነው። ሁላችንም እናደርገው ይሄንን ነው። ዘረኝነት እንራቅ፣ ለህዝብ እናስብ፣ ህዝቡን በአንድነት እንዲኖር በዛች ሀገር በሁላችን በጋሮሽ በኩነት በፍትህ እንዲኖር ለማድረግ የሚቻለውን መንገድ ይከፈት ነው። ይሄ ነው ሌላ ጥያቄ የለምና በዚህ ጉዳይ ላይ እንግዲህ ለሰጠህን ማብራሪያ ለሌሎችም ይሄን ፈለክ ተከትለው የሚያረጋቸው አስተዋጽኦች ካሉ የኛም መሪው ጣቢያ ዝግጁ ነው ለማስተናገድ። በጣም ጥሩ የሆነ ውይይት አድርገናል እና በዚሁ ተናስተልኝ ይያልኩኝ እንሰናበታለን። ደህና ሁን።
እሺ፣ አመሰግናለሁ። ቻው።
እሺ፣ ቻው።
አድማጮ ቻችን ከስዊድን ስቶኮልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የግንቦት 16 ቀን 2012 ዓ.ም ተምረት ወይም የማይ 24 2020 ስርጭት ያስተናገድናችሁ ተኮላ ወርቁ፣ ንጉስ ታምራትና እኔም የቴክኒኩን ድጋፍ የሰጠው ትርኩ ሞላ ነበር። ደና ቆዩልን ያን በዚሁ እንሰናበታለን። ደላ ኢትዮጵያ ህዝብ
Let's go.